የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ የመጋቢት 23 ቀን 2010 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የኤፕሪል 1 2018 ቅንብራችንን ይዘን ቀርበናል። በቅድሚያ በ15 ቀኑ የተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመቀጠልም አንድ ወቅታዊ መልእክት እናስደምጣለን። በዛሬው ዕለት ለውይይት የጋበዝናቸው እንግዳ አሉን። እንግዳችን ቀደም ባሉ ሳምንቶች በኢትዮጵያ አንድነት ሬዲዮ ቀርበው ሀገራችን ኢትዮጵያ በገጠማት የፖለቲካ ውጥንቅጥ ሁኔታዎችና በፋሽስቱ ወያኔ ዘመን በተፈጸሙና በመፈጸም ዘግናኝ ወንጀሎች ዙሪያ ያላቸውን ግምጋሜ አካፍለውናል። ዛሬም ባለፈው ጊዜ ባላጠናቀቅናቸው ሀገራዊ አጀንዳዎች በተለይም በጊዜያዊ የኢትዮጵያ ሁኔታ ዙሪያ ለአድማጮቻችን ሐሳባቸውን ያጋሩናል። የሰዓት ጥበት ካልገጠመን አንድ ከድረገጽ የተገኘ ጽሑፍ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Oh, my God. መጽሐፍት ማህደር አድማጮቻችሁ እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት የወያኔ ትግራይ የቀድሞ አሻንጉሊት መንግስት ጠቅላይ ሚኒስትር ተብየው የፖለቲካ እስረኞችን እንፈታለን፣ እስር ቤቶችን ሙዚየም እናደርጋቸዋለን ወዘተ እያለ ስላደረገው ንግግር በዶክተር ጌታቸው ኃይሌ በየካቲት ወር ለኢሮፓ ቆጣጠር በ2010 ዓመተ ምህረት የተዘጋጀ የሽሙጥ ጽሑፍ ይዘንላችሁ ቀርበናል። አቶ ኃይለ ማርያም ደሳለኝ እሰየው፣ እንኳን ደስ ያለህ ተጌታቸው ኃይሌ። የፖለቲከኛ እስረኞች ይፈታሉ፣ ማሰቃያ እስር ቤቶች ይዘጋሉ ብለህ ማወጅህ የህዝብን ዋይታ መስማትን ያመለክታል። ደስ አለኝ ልትል የሚገባህ አሁን ነው። እኛም አሜን ይገባሃል፣ እንኳን ደስ ያለህ እንላለን። ቃልህን ተጠበክ፣ በሰው ፊት ኮርተህ መራመድ ትችላለህ በማለት ጌታቸው ኃይሌ ድርሰታቸውን ይጀምራሉ። ይህ ዜና እንደ ተሰራጨ ብዙ ተተችታችኋል። እንደ ለመዱት ሊደልሉን ነው፣ ቃላቸውን ሲጠብቁ አይተናቸው አናውቅም የሚሉ ሰዎች ቁጥር ጥቂት አይደለም። ያሁኑ እርግጠኛ ነው እንዳልል የምረታበት ማስረጃ የለኝም። የሚያዋጣው ቃላችሁን ስትጠብቁ ማየት ብቻ ነው። የማዕከላዊን ስም እንለውጣለን ያልከው ማፈግፈግህ እንዳይሆን ተጠንቀቅ። መለስ ዜናዊ ስሙ እንኳን ቢለወጥ ዴሞክራት ነው ነበር እንደማለት ነው ይላሉ ጌታቸው ኃይሌ። ህዝባችን ባስተዳደራችሁ የደረሰበትን ስቃይ ብዙዎች ዘርዝረውታል። ዝርዝሩ ቀለም ተማለቁ በፊት ስለማያልቅ አሁን ወደዛ ልሄድም፣ ድሮውንም እዚህ ባልደረስን ነበር ማለትም ጥቅም የለውም። ደርሰናል። ለምን እንዲሆነ ማለት የፈሰሰ ወተትን አፍሶ ለመጠጣት መሞከር ይሆንብናል። የታሪክን ሂደት መቆጣጠር የማይቻልባቸው ሁኔታዎች ብዙ ናቸው። የፀሐይ ጮራ አይተናል። ፀሐይ መውጣት ተጀመረች፣ ሐሳቧን አትለውጥም ትወጣለች። ታሪክም እንደሚነግረን ሐሳቧን ተለወጠች። የምትለወጠው አንዳች የተጀመረ በጎ ሥራ ሳይልቅ አልጠልቅም ብላ ጨለማን ለመግታት ብቻ ነው። አንድ ጊዜ አንድ ንጉሥ የጊዜ ሁኔታ እንዴት ነው ብሎ ፍላስፎልቹን ቢጠይቅ፣ ጊዜ እኮ አንተ ነህ፣ ጥሩ ታደረከው ጥሩ ይሆናል፣ ታበላሸኸው ይበላሻል ብለው መለሱለት። ይሄ የሆነው ንጉሥ ፈላጭ ቆራጭ በነበረበት ዘመን ነው። ኢትዮጵያን የምታህል አገር ፈላጭ ቆራጭ በተወገዘበት ዘመን እጃችሁ ላይ ወድቃለች። ልታስዋት በሀብት ልታትለቀልቋት ስትችሉ ለምን ትኮስምን? ለምን ትነስ? የፖለቲካ ለፈላጭ ቆራጭ ፖለቲከኞች ወይም የመቃብር መቆፈሪያ ወይም የሐውልት ማቆሚያ ስፍራ ነው። የመረጣችሁትን ልታደርጉት ትችላላችሁ። አያድርስና በጭቆናው ተቀጠላችሁበት መቃብራችሁን መቆፈራችሁ ነው። حزب سيالم ينورون يموتلتنم ديموكراسي تسكين يتشو دمو هاول تاچهون ما قوم اتشوهنو كباريوم هنا هاول تاقوامي وسراتشوهن يمي مزقب تاريكنو عالم يمي استاوساتشون پولتكين وچو لببولوچو پولتكين يهونو ياندن حزب هلم تما درس يبلت من دستان لا ولو تايقالو تاچو هايلي ما جاكوان يمي استاوساو يلم مالاتي عدلم كنستاهون يا سو مهناتشون بونة تاوكو تالاتشو انديت بلو مغزات لمدنقنو لمرقا ما تادربوت بلو يمكرالو بيتاتشو هايلي يمن سراو يهزمن بسوت لما سوقدنو يمتلو تهون يراساتشوهن سميتنا يهزانات لقصو وچاد دامتاتشو مهون اللبت يبوزو هانو بسوتس لزاوم يامتاتشو تمفتهي عديس بسوت فترنجي عند أجن بصوت الفتام مفتيها تشوف استهون لسمى تشوت لتسموم لفلقة تشوت تشجرنو السوم عندو يتوب يا نقد النات بهير يمتلوت ليلو تشون نقدو تشاكونو يمي بالو بصوتنو يه بصوت يبزوهانو سايهون ينانتنا يمسلو تشاكونو فهولا تشنم لا يجعنا تشوت يبصوت تشوف مفتيه تلايو يميل የናንተን ፍላጎት የሚያረካ ነው ብዙሃን ህዝብ እንብያለ ላይታችሁን አገሪቷን ወደ ዘግብቷ መታጎሪያ ክልል ለወጣችሁት ክልልና የጻፋችሁት ህገ መንግስት አገሪቷን ዩናይትድ ኔሽንስ አደረጋት ተዛም አልፈው የእስር ቤት ተላላቀ ወንድሞች ስለሆኑ ተማሳቃያ እስር ቤቶች ጋር አብራችሁ እነዚህንም የክልል ዘይቤዎች አፍርሷቸው ህዝቡ የሚለው በገዛ ሀገራችን የቁም ስረኞች ልታደርጉን በዲሞክራሲ አስተዳደር እንድንኖር ልቀቁን ነው እንብ ይያላችሁ እንሻሻላለን ይያላችሁ ህዝቡ የጠየቀውን በእናንተ ጥያቄ አትለውጡት ህዝቡ ልቀቁን እንጂ ተሻሻሉልን አላለም ህዝቡ የሚጠይቀው በዲሞክራሲ አስተዳደር ለታዊ ሽግሩን ያሰገደ በነጻነት መኖር ነው እና ተግን የሰጠነ አስተዳደር ዲሞክራሲያ ነው ብላችሁ ችክትላላችሁ የዲሞክራሲ አስተዳደር ህዝቡ የሚቀርጸው ነው እንጂ ማንንም የሚሰጠው አይደለም የዲሞክራሲን አስተዳደር መስጠት የዲሞክራሲን አስተዳደር መንፈግ ነው ህዝቡ የሚጠይቀው አንድ የሆነውን ኢትዮጵያንን የማይመስል ምክንያት እየፈለጋችሁ አትከፋፍሉን ነው ህዝቡ የነገድ መለዮ ያደረጋችሁት ካርድ ድሮውንም መኖር የለበትም ይያለ ሲጥለው ለምን ትቆጣላችሁ የገዢ ኩራቱ ህዝቡን አንድ ማድረግ እንጂ መከፋፈልና የተፋቀሩትን ማጣላት እኮ የሰይጣን ስራ ነው ይላሉ ጌታቸው ኃይሌ እናንተ እንደምታስቡት የቋንቋ ብዛት የተለያየ ህዝቦች እንደማያደርገን አዋቂዎች ሲነግሯችሁ አልሰማ ማላታችሁ ለምንድን ነው ስለዚህ ጉዳይ ታዋቂዎቹ የበለጠ ዕውቀት አለን ብላችሁ ነው ወይስ ሰው እንደሚያማችሁ አዋቂዎችን ተሰማን ከፋፍሎ መግዛት ይቀርብናል ብላችሁ ነው የሐሜት ሳይሆን እውነተኛ ነገር መሆን አለበት ሐሜት ባይሆንማ አማሮችና ሮሞች በአንድ ወቅት አልፋና ኦሜጋ አንድ እንዲሆኑ ሐሳብ ያቀረብኩላችሁ አንደነን ሲሉ አትቆጡም ነበር ይላሉ ጌታቸው ኃይሌ ቋንቋ እንደ ልብስ ነው ኢትዮጵያዊ ልብስ የለበሰ ፈረንጅ ሁሉ ኢትዮጵያዊ አይሆንም በዛው አንፃር የፈረንጅ ልብስ የምንለብስ ኢትዮጵያውያን ሁሉ ፈረንጆች አይደለንም ኢትዮጵያ ውስጥ ሴማዊና ኩሻዊ የሚባሉ ቋንቋዎች አሉ ተናጋሪዎቻቸው ግን ሁሉም ኢትዮጵያውያን ናቸው የህዝብን ብሶት መስማቱን ቀጥሉበት በሚገኘው ድል ተጠቃሚዎቹ እናንተን ጨምሮ ልትሆኑ ትችላላችሁ ታወቅንበት ኢትዮጵያ እኛን አበልጽጋ ሌሎችንም የምታበለጽግ እኛን አቅፋ ሌሎችን የምታስጠጋ ሰፊና ሀብታማ ሀገር ናት ኢትዮጵያ አምላክ የጀመራችሁትን አዲስ ጉዞ ተፍጻሚ አድርሶ ተጨቋኝነት ነጻ ያውጣችሁ ይላሉ ጌታቸው ኃይሌ ይጽሁፍ በስቶክሆልም ያንድነት ሬዲዮ በተነበበት በዛሬው ወቅት ከእስር ቤት ተፈተው የፖለቲካ እስረኞች እንደገና ተመልሰው ወደ እስር መጋዛቸው ታውቋል። ወያኔ ትግራይ መንግስት ተታሪክ ተምሮ ስልጣን ተማስረከብ ይልቅ አሁንም አስቂኝና ቧልት የተመላበትን የተወላበት ፖለቲካ እየተከተለ የአፓርታይድ ስርዓት በመቀጠል አዲስ አሻንጉሊት ጠቅላይ ሚኒስትር መርጠናል በማለት የጠነዛ ያስተዳደር ፖሊሲውንና ኢትዮጵያ በዘርና ሃይማኖት ስርዓትና የኢትዮጵያን አንድነትና ሉዓላዊነት የሚፈታተሩን በፍጹም የከሸፈውን የተቃወሰውን ስርዓት ሊሆን በማይችል መልኩ ለመቀጠል መጣሩ ማንንም ሊያዘናጋ እንደማይችል ለነገነዘብ ይገባል። አለባብ ሰው ቢያርሱ ዓለም ይመለሱ በአረም ይመለሱ የሚለው የጥንት አነጋገርም በቅርብ ተፈጸመ ተተባለው የአሻንጉሊት የጠቅላይ ሚኒስቴር ምርጫ ጋር ጅግታዝ ይመስላል። አድማጮቻችን የምሽቱ የዚህ ክፍለ ጊዜ በዚህ ይጠናቀቃል። የሚከተሉትን የምሽት ዝግጅቶች አብራችሁን ተከታተሉን ጋብዛችኋለን። መልካም ምሽት።
የድርሰቱ ሴራ ሲተነተን አብይን በመምረጥ ህዋት ለሶስተኛ ጊዜ ጊዜያዊ ባለድል ሆናለች። እንዴት? ህዋት በ1983 እና 84 ዓመተ ምህረት ኦነግን ይዛ ቀሪውን የኢትዮጵያ ህዝብ አግላ ምናምንቴ ህገ መንግሥትና ኢትዮጵያውያንን የሚያባላ ክልል ያጸደቀች ጊዜ ብዙ ኢትዮጵያውያንንና ዓለም አቀፍ ማኅበረሰብን ማታለል ችላ ነበር። በድጋሚም በ1997 ዓመተ ምህረት ምርጫ ብዙሃኑ ኢትዮጵያዊ ለውጥ ፈልጎ ቅንጅትን ሲመርጥ ሦስት አምራ ስትራቴጂዎችን ተጠቅማ ሕዝባዊውን ኃይል ከጨዋታ ውጭ እንዲሆን አድርጋው ነበር። ይኸውም የቀኝ ክንፍ አክራሪ ኃይሎች መጡብህ የሚል ማስደንበሪያ የጉልበት ስልትና ቅንጅቱን ራሱን ገብቶ የመከፋፈል ስትራቴጂዎችን በማጣመር ቅንጅቱን ከጥቅም ውጭ ማድረግ ችላ ነበር። አሁንም ህወሓት ሕዝባዊ ተቃውሞ ለሁለት ዓመታት ሲንጣት ቢከርምም ለሦስተኛ ጊዜ የተዋጣለት ድርሰት ጽፋ የድል አክሊሉን ራሷ ላይ መጫን ችላለች። የዚህ ድርሰት ዋና የሴራ ማጠንጠኛ ደግሞ ከዚህ ቀደሞቹ አካሄድ የተለየ ገጽታ እንዲኖረው የተደረገው በሚከተሉት ነጥቦች ላይ ነው። አንደኛ፣ ኢህአዴግ ውስጥ ክፍፍል ተነስቷል የሚል ፕሮፓጋንዳ በደንብ እንዲስፋፋ ተደረገ። በዚህም ኦህዴድና ብአዴን ከህወሓት ጋር ትግል ውስጥ ገብተዋል የሚል ትርክት ተቀባይነት እንዲያገኝ ተደረገ። በዋናነትም የኦሮሞ ብሔርተኛ ተቃዋሚዎችን እንዲሁም የአማራ ብሔርተኛ ተቃዋሚዎችን በማፈላለግ ከኦህዴድ ጋርና ከብአዴን ጋር እንዲቆሙ ብሎም ህወሓትን እንዲቃወሙ ብዙ የተንኮል ሥራዎችና የፕሮፓጋንዳ ሥራዎች ተሠርተዋል። የኦሮሞ ብሔርተኞችና እነ ጀዋርን ሳይቀር ወደ ኦህዴድ ደጋፊነት እንዲያዘነብሉ ማድረግ የሚያስችል የድርሰት ሴራው እንዲጦፍ ተደረገ። ሁለተኛ፣ ከዚህም በማስቀጠል ህወሓት ኢህአዴግ በአራቱ የግንባር ፓርቲዎች መካከል የጦፈ የሥልጣን ፉክክር እየተደረገ እንደሆነ ለማስመሰል በርካታ ድራማዎችን ሠራች። በተለይም የወያኔ ቅጥረኛ የሆኑ ወይም ተቃዋሚ የሆኑ ምንነታቸው በማይለይ አክቲቪስትና ጋዜጠኞች ሾልኮ የደረሰ መረጃ በሚል ቀደዳ አባይ ፀሐዬና አብይ ተቧቀሱ፣ ደመቀና ደብረ ጽዮን ተደባደቡ፣ ቲም ለማና ገዱ ግንባር ፈጠሩ በሚል ትርክት በለውጥ ጥማት የሚንገበገበውን ኢትዮጵያዊ ብዙሃን ትኩረት ወደ ህወሓት ድራማ ትርክት እንዲሳብ አደረጉት። ሦስተኛ፣ ለማ መገርሳና ገዱ አንዳርጋቸው በባህር ዳር አለ ህወሓት ዕውቅና የተገናኙ እንዲመስል በርካታ የሹልክታ ትርክቶች በማኅበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ተደረገ። ይባስ ብሎም አቦይ ስብሐት በአድኖችን ሰብስቦ ለምን ከሆዲዶች ጋር መከራችሁ ብሎ አስጠነቀቃቸው የሚል ትርክት ከባህር ዳር የብአዴን ካድሬዎች እንዲሰራጭ ተደረገ። ድራማውን በደንብ ለማጦፍም ኢትዮጵያዊነት ሲሰበክ ለመስማት የሚቋምጠውን ሰው የሚያማልል ኢትዮጵያዊነት ሱሴ የሚል ትርክት በስፋት እንዲሰማ ተደረገ። በዚህም ወያኔ አንድነት ሐሳብ አቀንቃኝ ነኝ የሚሉ ተቃዋሚዎችን ሐሳብ ሳይቀር መስረቅ ቻለች። በሚገርምና ለማመን በሚያስቸግር ፍጥነት ኢትዮጵያ የሚል ቃል ሲጠራ ጆሮውን ያሳክከው የነበረው ጀዋር ሳይቀር ኢትዮጵያዊነት ሱሴ የሚለው ትርክት ደጋፊ እንዲሆን የቲም ለማ ኃይል እያሸነፈ ነው፣ የህወሓት ጉልበቱ እየተንቀጠቀጠ ነው የሚል አንድምታዎች መሰራጨት ጀመሩ። አራተኛ፣ ለማመን በሚገርም ፍጥነት ለማ መገርሳና አብይ ቦታ እንዲቀያየሩና አብይ የኦህዴድ ሊቀመንበር እንዲሆን ሲደረግ ወያኔ ከኋላ ሆና ድራማውን ብትቆምርም ይሄ የአብይና የለማ ቦታ ልውውጥ የጀግንነትና የብልሃት ትርክት እንዲላበስ ወደ ተቃዋሚ ጎራው እንዲስፋፋ ተደረገ። በዚህም የቀድሞው የኢህአዴግ ሚኒስትር የነበረውና ወያኔን ብዙ ዓመታት ያገለገለው ኤርሚያስ ለገሰ የኢሳት የኦህዴድ ድምፅ እንዲሆንና እና አብይን እንዲያጀግን አስተማማኝ ሥራ ተሠራ። ኢሳት ኢህአዴግን የከፋፈለ መስሎት በዋናነት የወያኔን ድራማ ማስፈጸሚያ ሜዲያ ሆኖ ቁጭ አለ። ኢሳት ይባስ ብሎ የኦህዴድ አጀጋኝና የነ አብይ አማካሪ ሆኖ ሲቀርብ ወያኔ ለጻፈው ድራማ ዋና ተባባሪ መሆኑን ሳያስተውለው አይመስልም። ወያኔን ጎዳሁ ብሎ ወያኔን የመጥቀም ሥራው አሁንም ተጠናክሮ ቀጥሏል። ከጥቂት ዓመታት በፊት ስዬ አብርሃ የሚባልን የወያኔ አራጅ የአንድነት ፓርቲ መሪ ለማድረግ ዋናውን ሥራ የሠሩት የተቃዋሚ ሚዲያዎች ናቸው። ገፊ ምክንያቶቻቸውም ሲያብርሃ የውያኔን ጦር ጠንቅቆ ስለሚያውቀው ለውጡን በፍጥነት የሚመራ ኃይል ይሆናል በማለት ነበር። ሆኖም ሲያብርሃ የሠራው አንድ የተዋጣለት ሥራ ቢኖር የአንድነት ፓርቲን አፈራርሶ መሄዱ ነበር። አሁን ደግሞ የህዋት የጎንዮሽ አማካሪ መሆኑ ብቻ ነው። አሁንም አብይን የሚያቆላጥሱት ተቃዋሚ ሚዲያዎች ዋና ትንታኔያቸው አብይ ደህንነቱንና ጦሩን ያውቀዋል የሚል የተደናገረ ተጠይቅ ጭምር ነው። አንዳንዶቹ አሁን በልባቸው የሚሉት ነገር ምንድን ነው? አብይ ኦሮሞ ነው፣ ስዬ ደግሞ ትግሬ ነው። ስለዚህ አብይ እንደ ስዬ ህዝቡን ሊከዳ አይችልም ይላሉ። ይህ አይነቱ አስተሳሰብ ዋናው ህዋቶች የሚፈልጉትና ሰዎች በጎሳ ገመድ ብቻ ተንጠላጥለው የፖለቲካ ትንታኔዎችን በጎሳ ሐሳቤ ላይ ሲቀምሩ፣ ወያኔዎቹ ደግሞ አሽከሮቻቸውን በደንብ መዘወር እንዲችሉ እንደሚያደርጋቸው ያውቃሉ። አምስተኛ፣ አሁን በጠቅላይ ሚኒስትር ሹመት ላይ ህዋት ባብይ ደስተኛ እንዳልሆነ ለማስመሰልም ቀደም ብሎ ጀምሮ የሽሉክታ ትርክቶች በማኅበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ሆኗል። በማጠናቀቂያውም የድራማው አፈጻጸም እውነት እንዲመስል ተደርጎ ተከናውኗል። ደመቀ መኮንን የሚባለው እንስሳ ራሱን ከውድድሩ አገለለ። በዚህም ኦህዴድና ብአዴን በጋራ ወያኔን ለመታገል ቀድመው ቃል ስለተግባቡ ብአዴኖች ድምፃቸውን ለአብይ ሰጡ የሚል ትርክት የሴራው አካል ሆነ። ይሄ ብቻ ሳይሆን ደመቀ መኮንንም ለማጀገን እንዲሁም የብአዴንን ክብር ጠብቀው ከኦህዴድ ጋር የጠበቀ ፍቅር ናቸው ለማስባል ብሎም በብዙሃኑ የአማራና የኦሮሞ ተወካዮች የተመረጠ ጠቅላይ ሚኒስትር ነው ለማስባል አብይ በዋናነት በኦህዴድና በብአዴን ድጋፍ እንዳለፈ እንዲመስል ድራማው አግባባዊ ትረካውን አስቀምጧል። ይህም የብዙሃኑን ልብ ማሳመን ችሏል። ለጉድ ይግረማችሁ ብለው ህዋቶች የደቡብንም ድጋፍ እንዳያጡ የድራማውን ሴራ በደንብ ያጠፉበት ክፍል ደግሞ መሳጭ ነው። ህዋት ካለው 45 ድምፅ ሁለቱን ብቻ ለደብረ ጽዮን ሰጠ፣ ቀሪውን ግን ለደቡብ ሰው ለሽፈራው ሽጉጤ ሰጠ ብለውን ቁጭ። ምድረ እንኩሮም መሬት ጠባው ደብረ ጽዮንን የተበቀለው እየመሰለው ደብረ ጽዮን ሁለት ድምፅ ብቻ አገኘ እያለ ጭፈራ ላይ አትኩሯል። እውነታው ምንድን ነው? አሁን በመሬት ላይ የወያኔ አፈና ቀጥሏል። ባህር ዳር ላይ በሰላማዊ መንገድ ለመታገል ፓርቲን መሠርታለን ያሉ ወጣቶች በጅምላ ታፍነው እስር ቤት ተወርውረዋል። ከፍተኛ ድብደባና አፈና እየተከናወነባቸው ነው። በአማራ ክልል በየቀኑ ሰዎች እየተገደሉ እና እየታሰሩ ነው። ኦሮሚያ ውስጥ በዚህ ሁለት ቀን ውስጥ እንኳ በርካታ የወረዳ አመራሮች፣ የፖሊስ አባላትና በርካታ ወጣቶች በስር እየተጋዙ ነው። በርካታ ወጣቶችም እየተገደሉ እንደሆነ ይሰማል። እነ ተመስገንና እነ እስክንድር ከበርካታ ጀግኖች ጋር ባንዲራ ሰቀላችሁ መገባበዝ አትችሉም ተብለው በጅምላ ታፍነው ወደ ስር የተወረወሩት አሁንም በወያኔ ቀጭን ትእዛዝ ነው። በእስር ቤት ካለው ተቃዋሚ አሁንም 95% የሚሆነው በወህኒ እየማቀቀ ነው። በየአካባቢው የተነሱ የዲሞክራሲና የመልካም አስተዳደር ጥያቄዎች እኛ የመረጥንልህ ጠቅላይ ሚኒስቴር ትግሬ ሳይሆን ከዚህ ብሔር በመሆኑ ተነስተህ አጨብጭብ የሚል አንድምታ እየሰበኩ ነው። የኢትዮጵያ ሕዝብ ጥያቄ የኦሮሞ ጥያቄ የኦሮሞ ጠቅላይ ሚኒስትር፣ የአማራ ጠቅላይ ሚኒስትር፣ የትግሬ ጠቅላይ ሚኒስትር የሚል አይደለም። የኢትዮጵያ ሕዝብ ጥያቄ በዋነኛነት የዲሞክራሲ አስተሳሰብና መርህ እውን የሚሆንበት ሥርዓትና በሕግ የበላይነት የሚመራ ተቋምን እውን ሆኖ ማየት ነው። ይሄ ደግሞ ገማሁ፣ በሰበስኩ፣ በወንጀል ተጨማለቅሁ፣ በሙስና ከረፋሁ ብሎ ራሱን ደጋግሞ በሕዝብ ፊት ባዋረደው ኢህአዴግ ተግባራዊ ማድረግ አይቻልም። እንቶኔም ሄደ፣ እንቶኔም ተተካ፣ ሁሉም የገማው ሥርዓት አካልና አባል ነውና። የወያኔ ጊዜያዊ ድል ግን ምንድን ነው? አንደኛ፣ በኢትዮጵያ ማኅበረሰብ ዘንድ ወያኔ ከፍተኛ ጊዜያዊ ድል ተጎናጽፏል። የወያኔ የማኅበራዊ ሚዲያና የዌብሳይት ሰራዊት እንዲሁም ዋና ተቃዋሚ ነን የሚሉት ሳይቀር ለአብይ ጊዜ መስጠት እንደሚገባ እየወተወቱ ነው። ለውጥ በአንድ ሌሊት እውን አይሆንም፣ ለአብይ ጊዜ ይሰጠውና እንየው የሚል ቅስቀሳ እየጦፈ ነው። ወያኔ ከዚህ የተሻለ ወርቃማ ሐሳብ እውን ሆኖ ማየት አትፈልግም። ሁለተኛ፣ በዓለም አቀፍ ማኅበረሰብ ዘንድ ወያኔ ኢህአዴግ ደንበኛ ነጥብ አስቆጥራለች። የምዕራባውያንን ሚዲያዎች በኢትዮጵያ ውስጥ ከፍተኛ ለውጥ እየተከናወነ ነው ሲሉ እየዘገቡ ነው። አሁን በአሜሪካ መንግሥት ተረቆ ሊጸድቅ ያለውን ጸረ ወያኔ ሕግም ውድቅ ለማስደረግ ጥሩ ስበብ አግኝታለች። ሦስተኛ፣ በተቃዋሚዎች ዘንድ በጎሳ ስሌት የተበሻቀጠው የተቃዋሚዎች አስተሳሰብ ኦሮሞ ተሾመ፣ አማራ ተሾመ፣ ትግሬ ወረደ ከሚል አስተሳሰብ ሊዘል እንደማይችል ህወሓት ስሌቱን አግኝተዋለች። አሁን በኦሮሞ ተቃዋሚዎች በኩል ወያኔ ታላቅ ፎይታ ታገኛለች። ላብይም የእንኳን ደስ ያለህ መግለጫ ከነጀዋር እየጎረፈለት ነው። እንዲሁም የትግሬ ፖለቲከኞችን ተንኮል አምረው የሚጠሉ የአማራ ፖለቲከኞችና የአንድነት ፖለቲካ ጽንሰ ሐሳብ አራማጆች ለጊዜው አብይ በመሆኑ ደስታቸው ወደር ያጣው የህወሓት ትግሬ ኃይል ከወንበሩ ላይ ገለል ያለ ስለመሰላቸው ነው። በዚህም ይህ ሁሉ ኃይል አብይን እንኳን ደህና መጣህ የሚል መግለጫ እያጎረፈለት ነው። ይህ እውነታ ግን ምን ያህል ጊዜ እንደሚቆይ እናያለን። ህወሓት አሁንም ከወንበሩ ጀርባ እንዳደፈጠም ማስተዋል የሚጀምሩበት ቀን ግን ሩቅ ላይሆን ይችላል። አራተኛ፣ ዲያስፖራው ብዙሃኑ የኢትዮጵያ ዲያስፖራ በማንኛውም አይነት የሚዲያ ሐሳብ የሚወሰድ ኃይል ነው። በተለይም አንድ ሐሳብ በሚዲያዎች ጮሆ ከተተረከ በውጭ ሀገር የሚንከራተተው ኢትዮጵያዊ ነገሮችን በቅርበት የሚመረምርበት ዕድሉ ጠባብ ስለሆነ የሚዲያ ትርክቶችን መልሶ ከማስተጋባት ውጭ ምርጫ የለውም። በኢትዮጵያ ናፍቆት የሚንገበገበው አብዛኛው ዲያስፖራ አንድ ምኞት ብቻ አለው፣ ኢትዮጵያ ድና ማየት። እናም ኢትዮጵያን የሚታደግ ለመሰለው ነገር ሁሉ ድጋፉን ከመስጠት በተለይም ደግሞ በሚዲያ የተራገበን ሐሳብ ከመደገፍ ወደ ኋላ አይልም። አሁን ለጊዜው የህወሓት የሚዲያ ሰራዊት በተቃዋሚ መሰልነት፣ በሆዴድነት፣ በብአዴንነት፣ በኢሳት በኩል እና በነጀዋር ሚዲያ በኩል በተሰራጨው ኢህአዴግ ውስጥ ክፍፍል አለ ብሎም ኦህዴድና ብአዴን ተጋግዘው አሸንፈው ወጡ በሚለው የተዛባ መረጃ የተምታታው ዳያስፖራ ዛሬ የአብይ ደጋፊ በመሆን ለአብይ የእንኳን ደስ አለህ መግለጫውን እያዘነበለት ነው። ስለዚህም የዳያስፖራውን ድጋፍ ወያኔ በሠራችው ድራማ አግኝታለች ማለት ነው። አምስተኛ፣ ኦህዴድ ከህወሓት የተለየ ነው፣ ብአዴን ከህወሓት ተጣልቷል የሚለው ትርክት ለወያኔ ዕድሜ እጅግ ጠቃሚ ነው። በዚህም የኦሮሞን ተቃዋሚና የአማራን ተቃዋሚ በሆዴድና በብአዴን ዙሪያ ለማሰባሰብና በደንብ ለመጥባት ምቹ ሁኔታ ተፈጥረውላታል። ኢህአዴግ ህወሓት ህልውናዋ አንድ መሆኑንና በጋራ የጋራ መደብ የተሳሰሩ የፖለቲካ ኃይል መሆናቸውን የሚረሳና ኢህአዴግ እንደ አንድ ኃይል የጸረ ኢትዮጵያዊነት ዋና ተዋናኝ መሆኑን የካደ ተቃዋሚን ማግኘት የመሰለ ወርቃማ ዕድልን ወያኔ ተጎናጽፋለች። ዋናው ጥያቄ የኢትዮጵያ ህዝብ የለውጥ ጥያቄው ቆመ ማለት ይቻላል ወይ? ከላይ እንደ ተባለው አብይን ለመሰየም በድራማው የሴራ ጥልቀት የተነሳ ጊዜያዊ ዝምታና ረፍት ለወያኔ ይፈጥርላታል። ሆኖም አብይ አንዳችም መሠረታዊ ለውጥ ማምጣት የሚያስችለው ሁኔታ የለም። ህወሓት ከወንበሩ ጀርባ አድፍጣለችና የህወሓት ኢህአዴግ መሠረታዊ ፖሊሲም ቀጣይ ይሆናል። ስለሆነም የኢትዮጵያ ህዝብ የለውጥ ጥያቄ አይቆምም፣ ትግሉም አይቆምም። ሆኖም ሌላ ቅርጽና መልክ እየያዘ መምጣቱ ግን አይቀርም። ልፍስፍሶች ከወያኔ ጋር የተነካኩና በወያኔ ተራ የድራማ ሴራ የሚወናበዱ ተቃዋሚዎችም በሂደት በሕዝባዊ ዐይን ስር መግባታቸው የታመነ ነው። ዋናው ሕዝባዊ ማዕበልና የጠመንጃ ትግል ገና ይወለዳል እንጂ የትግል ሂደቱ አይቆምም። ለውጡ ግን እንዲሁ በቀላሉ የሚሆን አይደለም። ከወያኔ ጋር የተነካኩትን ብቻ ሳይሆን በወያኔ ሐሳብ የሚያነክሱትን ኃይሎች ሁሉ ጠርጎ የሚበላ ሕዝባዊ ቁጣ ከትጥቅ ትግል ይወለዳል። ለዚህም ዋናው ገፊ ሐሳብ አብይም ሆነ ከአብይ ጀርባ ያደፈጠው ህወሓት የኢትዮጵያን ሕዝብ የለውጥ ጥያቄ የሚመልስ አንዳችም ነገር ማድረግ ስለማይችል ነው። ሕዝባዊ ቁጣው ግን ወያኔ ኢህአዴግን ብቻ ሳይሆን የሚበላው በወያኔ ኢህአዴግ ሐሳብ የሚያነክሱትን ሁሉ ይሆናል። የስብሰባ ጥሪ የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር አቶ ተክሌ ሻውና ታዋቂው አክቲቪስት ዶክተር አበባ ፈቃደ በእስራኤል ከሚኖሩ ኢትዮጵያኖች ጋር በኤፕሪል 19 በኢትዮጵያ ተጨባጭ ሁኔታና በመፍትሄ ሐሳቦች ላይ ውይይት ካደረጉ በኋላ በስዊድን ከሚኖሩ ኢትዮጵያኖች ጋር ቀጣይ ውይይት በስቶኮልም ኤፕሪል 21 በቴኒስታ ትሬፍ ያደርጋሉ። እርሶም በዕለቱ ተገኝተው የውይይቱ ተካፋይ እንዲሆኑ ሞሪስ ወገኔ ስዊድን ባክብሮት ጋብዘውታል። አስታውሱ፣ አይርሱ፣ የኤፕሪል 21 ቀጠሮ ከእኛ ጋር ይሁን። የስብሰባ ቀን ቅዳሜ ኤፕሪል 21 2018 የስብሰባ ሰዓት ከቀኑ 13 ሰዓት ጀምሮ። የመግቢያ ዋጋ 200 ክራውን ከምሳና ከአንድ መጠጥ ጋር። የስብሰባ ቦታ ቴንስታ ትሬፍ ሃግስትሮከት 13 ቴንስታ ሴንትሩም ቱኑልባና ቴንስታ። ካክብሮት ሰላምታ ጋር ሞሪስ ወገኔ ስዊድን።
አርማጮቻችን በመግቢያችን ላይ እንደገለጽነው አሁን የተቀለለም ምልስ ጊዜ ይሆናል። እንግዳችን ካሁን ቀደም በጥቂት ሳምንቶች በፊት ውይይቶችን ጀምረን አቆመን ነበርና ዛሬ ቀሩትን ጥያቄዎቻችንን ለማስተናገድ ሞክራለን። አሁን በመስመር ላይ ናቸው እንግዳችን ሻምበላሽብር ገብሬ። ተናስተልኝ የኢትዮጵያነት ሬዲዮ ለቃለ መልስ በጋበዙ መሰረት በሰዓቱ መገኘቶ በኢትዮጵያነት ሬዲዮ አዘጋጅ ክፍል እንዲሁም በአድማጮችና በራሴ ስም ምስጋና ያቀርብኩኝ እንኳን ደህና መጣላችሁ። ይስማውታል?
ይስማኛል። እንኳን ደህና ቆያችሁን።
እሺ፣ እንግዲህ በቀጣው ወደ ጥያቄዎችን እንሂድና ያለፈው ጊዜ ጀምራናችሁ ነበር ጥያቄዎች አሉ። ወደዛ ከመሄድ በፊት በቅድሚያ ይሄንን ጊዜያውን የኢትዮጵያ ሁኔታ ዳሰንን ለፍና እንግዲህ ሁሉም ያው በሚዲያ እንደሚነገረው አገራችንም ህዝቡም አሁን በመነጋገር አጀንዳ ሆነ ያለው የአዲስ የኢህአዴግ መሪ ተመርጧል። እሱም እንግዲህ በቀጣው ጠቅላይ ሚኒስትር ይሆናል ተብሎ ብዙ እየተንትን ያለ ነው። ዜናው ሽትራንፈሱ ነው እና የአዲስ የኢህአዴግ መሪ ወይ ጠቅላይ ሚኒስትር መመረጥ ምን ሁኔታዎችን ያስከትላል? አሁን ከተቀጣጠለው ህዝብ ያ መጻንጻር ምን ተጽዕኖ ይኖረዋል? እስቲ ይሄንን ዳሰነን ለፍ።
በጣም ጥሩ አመሰግናለሁ። በቅድሚያ እንደተለመደው ለስዊድን የኢትዮጵያነት ሬዲዮ ጣቢያ ዝግጅት ክፍል፣ ለኢትዮ ፓትሪዮት የድረገጽ ዝግጅት ክፍል ብሎም በመላው ዓለም ለሚገኙ አድማጮቻችሁ ሰላምታዬና ምስጋናዬን እያቀረብኩ እንግዲህ ለጠየቀኝ ጥያቄ ወደ መልሱ ከመሄዴ በፊት እንደ መንደርደሪያ እንዲሆነኝ እንግዲህ ሰሞኑን ማ ጠቅላይ ሚኒስትር ይሆናል በሚል አብይ ወይንስ ለማ ወይንስ ሽፈራው ወይንስ ደመቀ ወይም ደብረጽዮን በሚል ወያኔ የሰጠን አጀንዳ ሁላችንም በዚህ ስንከራከር ስንወዛገብ ወያኔም ከኛ ጋር ይሄንን አጀንዳ እንዲያራግቡ ሰዎች መድቦልን በዚሁ ተጠምደን ስንከራከር ሰንብተናል። አሁንም ደግሞ ኢህአደግ በዲሞክራሲያዊ መንገድ አብይን ኢህአደግ ሊቀመንበር አድርጎ መርጧል ተብለናል። በዚህም የተነሳ ሀገር አቀፍ የሰላም ፌስቲቫል ተብሎ በየከተማው ፌስታ በፌስታ እንዲሆን ሆኗል። በዚህም እንግዲህ ብዙ ሰው እንዲጠመድ ያደረጉ ነው ያሉት። ከሁሉም ደግሞ የሚያስደንቀው የዶክተር አብይ መመረጥ ከማንም በላይ ያስደሰተው ወያኔን ሆኖ ነው እናገኘው። ያው ከአዲስ አበባ እስከ መቀሌ ድረስ ፈራውን ያቀለጡት የህዋት መሪዎች እንደሆኑ ያው በዚህ በሶሻል ሚዲያ ላይ ያያችሁት ነው። በተቃራኒው ደግሞ ወያኔ ይሄን አጋጣሚ ተጠቅሞ የራሱን የቤት ስራ እየሰራ ነው። ነገ ደግሞ ኢህአደግ አብይን ጠቅላይ ሚኒስትር ያደርጋል ታወቀ ነው። ከነገ ወዲያ ደግሞ የካቢኔ ሚኒስትሮች እነማን እንደሆኑ ይሾማል። ከሌ ነው የሚሆነው ከሌ አይደለም እየተባለ በዛ ደግሞ የሚሰጠን አጀንዳ ይኖራል። ስለዚህ በአጀንዳ ላይ አጀንዳ እየተሰጠን ያለው ማለት ነው። እና በዚህ እንግዲህ ያው ወያኔ ግዴዎችን እየገዛ የራሱን የቤት ስራ ይሰራል ማለት ነው። አሁን ወደ ጥያቄው ለመግባት እንዲያመቸኝ አሁን የአብይን የኢህአደግ ሊቀመንበር ሆኖ መመረጥ ብሎም አሁን ጠቅላይ ሚኒስትር መሆን በሚመለከት ሁለት ነገሮች ናቸው ግንዛቤዎች ናቸው ያሉት። አንደኛው ቡድን በአንደኛው ጎራ ያለው አብይን የሚደግፈው ክፍል ዶክተር አብይ ኢትዮጵያ ሊመራ በታምር የመጣ ነብይ አድርጎ የሚያቀርበው ክፍል አለ። አንዳንዱ አብይና ለማ መገርሳ በዚህ ክፉ ቀን ኢትዮጵያ ከገባችበት ማጥ ነጻ ሊያወጡ የሚችሉ እነሱ ብቻ ናቸው ብሎ የሚያምን አለ። አንዳንዱ ደግሞ እኔ ኢትዮጵያዊ ነኝ ኦሮሞ ነኝ ስለዚህ ሆዴድና አብይ ሀገር ቢገዙ ምን ችግር አለው ይሄንን አያሳስበኝም ስለዚህ አብይን ደግፋለሁ አብይ ኢትዮጵያዊ ነኝ ብሏል የሚናገሩ ሁሉ ለሀገር የሚበጅ ጥሩ ነገር ነው ስለዚህ አብይና ለማ መገርሳ ምርጫዎቼ ናቸው የሚል አለ። ለማ መገርሳ ኢትዮጵያዊነት ሱሴ ነው አዲስ አበባ እንኳን የኢትዮጵያ የአፍሪካ ምርሰ ከተማ ናት አብይም ደግሞ ኢትዮጵያዊነት በውርስ ያገኘ ነው ስንፈልግ የምንሸጠው አይደለም ኢትዮጵያዊነት በውሰት ያገኘ ነው መሸጥ መለወጥ የማንችለው ነው ወዘተ ወዘተ ብሏል። ከዚህ በላይ ምንድን ነው የምንፈልገው? ስለዚህ ካቢና ከለማ መገርሳ ጋር አብረን እንቁም አብይ ብቻኛው ነጻጫችን ነው የሚሉ አሉ። አንዳንዶቹ ደግሞ ኦሮሞ ብዙሃን ነው ተራው ኦሮሞ ነው የኦሮሞ ተክሎ መግዛት አለበትም የሚሉ አሉ። አንዳንዶቹም ደግሞ ወያኔና ለማ አብይ ማን ነው ለማና አብይ ወያኔን አንበርክተውታል ወያኔ ተሸንፏል አብይ በኢትዮጵያ ታሪክ የመጀመሪያው የኦሮሞ ጠቅላይ ሚኒስትር ነው አብይ ካሁን በኋላ የኦሮሞን ህዝብ የበላይነት ያረጋግጣል አብይን የሚቃወም የኦሮሞ ጠላት ነው ወዘተ ከወያኔ የማይሻል የለም ወያኔው ደግ እንጂ ሌላው ችግር የለም የሚል አንድ ባንድ በኩል ያለ አስተሳሰብ አለ። በተቃራኒው ደግሞ ለመሆኑ አብይና ለማ መገርሳ ማን ናቸው? ያለፉት 20 አመታት አብይና ለማ ምን ሲሰሩ ነበር? ለማን ሲሰሩ ነበር? እስከዛሬ ወያኔ አገልጋይ ሆኖ ሲያገለግሉ ከርመው ዛሬ ወያኔ አጣቂኙ ሲገባ በድንገት እንዴት የህዝብ ወገን ሆነው ለመታየት በቃሉ? እውን አብይና ለማ የህዝቡን አልገዛም ማለት አይተው በህዝቡ ላይ የሰሩት በደል ጸጽቷቸው ህዝቡን ይቅርታ ጠይቀው ከህዝብ ጎን ሊቆሙ የተነሱ ናቸው ወይ? ወይንስ ወያኔ በነሱ ተጠቅሞ አጃጅሉን ጊዜ ሊገዛባቸውና የሀገር ማጥፋቱን ስራ ከግቡ ለማድረስ የሚጠቀምባቸው ብልጣብልጥ አፈጮማ ግለሰቦች ናቸው ወይ የሚል አለ። ወልን ሰማይ ምን ፈልገውን የሚነግሩን ድፍረቱና ሞራሉ ኖሯቸው ከልባቸው ወይንስ ይሄን እንዲ ከልባቸው ነው ወይንስ ይሄን እንዲሉ ተፈቅዶላቸው ነው የሚሉም አሉ። አንዳንዶቹ ደግሞ እንደምንስ አብይና ለማ የሚመሩት ኦህዴድ ጸረ ኢትዮጵያ አቋም ይያለው አዲስ አበባ ፍንፍኔ ነው ፍንፍኔ ኦሮሞ ርዕሰ ከተማ ነው አማርኛ ብሔራዊ ቋንቋ አይሆንም ብዙሃኑ ኦሮሞ ስለሆነ ኦሮሞኛ ብሔራዊ ቋንቋ መሆን አለበት ፊደሉም ላቲን ነው እየተባለ በኦሮሚያ ክልል የአማርኛ ጽሑፍ እየተገነጠለ እየተጣለ ባለበት ሁኔታ እንደገናም ደግሞ ሻቢያ በፈለሰፈው የውሸት አማራ ጥቁር ቆራጭ ነው የሚል ድንጋይ አቁመው ቀሪውን ትውልድ መጪውን ትውልድ ለጥፋት ያዘጋጁት ይያለ የሆድ ጸረ ኢትዮጵያዊ ጸረ ኢትዮጵያ አማራ ፕሮግራም ሳይቀየር እንዴት አብይና ለማት ለኢትዮጵያውነት በአማራ ቃላት ሊሰብኩን እና ሲሰብኩን ለናምናቸው እንችላለን የሚላል ለመሆኑ ኢትዮጵያ ህዝብ ነጻነት አግኝቶ በዲሞክራሲያዊ መንገድ ሳይመርጣቸው ስርዓቱ የመረጠውን አብይ እንዴት እንደ አንድ ሀገር የሆነ ጠቅላይ ሚኒስትር አድርገን እንቀበላለን የሚላል አብይ ከኃይለ ማርያም ደሳለኝ ከዶክተር ነጋሶ ጊዳዳ ከዶክተር ሙላቱ በምን ይለያል የሚሉ አሉ። በመጨረሻም ደግሞ ለመሆኑ በህልም ነው በእውን ነው ወያኔ በህይወት ይያለ አብይ የሆነ ጠቅላይ ሚኒስትር አድርጎ የጦር ኃይሎች ጠቅላይ አዛዥ ሚኒስትሮች ምክር ቤት ሰብሳቢ የታሰሩት ፖለቲከኛ ሰኞች ፈቺ ፍትላጣ ፍትፈቺ ሊሆን ይችላል የሚሉ እንግዲህ ግንዛቤዎች አሉ። በዚህ ላይ ኢትዮጵያኖች በስፋት እንግዲህ ሲነጋገሩበት ይሰማል። በኔ እይታ ግን እንግዲህ በርግጥ አንዳንድ ሰዎች ይሄ ላይ ዋጥላቸው ሊጎመዝዛቸው ይችላል። ግን ነጩ ነጭ ጥቁሩን ጥቁር ብሎ መናገር ደግሞ የግድ ስለሚል በኔ አመለካከት አንደኛ አብይ ማን ነው ምን ነበር ስንል አብይ ወያኔ በእንጀራ አባትነት ቆርቅቶ አሳድጎ ለዚህ ያደረሰው መንጁስ ወይም ወጣት ነው። ቢያንስ ላለፉት 20 አመታት ገና ከልጅነቱ ጊዜ ጀምሮ ወያኔ አንጾ ያዘጋጀው ሰው ነው። ከመቶ አለቃ እስከ ኮሎኔል ማረግ የደረሰው ወያኔ ባቋቋመው ሰራዊት ውስጥ ነው። ሲሰራም የነበረው በዚህ ወያኔ ሰራዊት ውስጥ በዚህ በወታደራዊ ስላላ ስራ ሲያገለግል የነበረ ነው። ከዛም በኋላ በተለያዩ ቦታዎች ሲያገለግል የነበረ ሰው ነው። ለማንም መገርሳንም ብንመለከት ተመሳሳይ ነው። ከዚህ የተለየ አይደለም። በኦሮሚያ ክልል የስለላና ያፈነው ኃላፊ ሆኖ ሲሰራ የነበረ ሰው ነው። ያ ሁሉ እስር ቤት የገባ ኦሮሞ ሲታሰር ለማ መገርሳ ነበር። የስለላውም ያፈነውም ኃላፊ ነው። ሌላ ዝርዝሩ ሳልገባ እንግዲህ አብይና ለማ ይሄንን ይመስላሉ። ሁለተኛው ነጥብ አብይ የሆዴድ አባል እና የሆዴድ መሪ ነው። ሆዴድ ደግሞ እንደ ድርጅት አላማ አለው፣ ፕሮግራም አለው። ድርጅት ያለ አላማ አይቋቋምም፣ አላማም ደግሞ ያለ ፕሮግራም አይሰራም። ስለዚህ የሆዴድ ፕሮግራም ስንመለከት ሆዴድ ኢትዮጵያዊ አጀንዳ የለውም። ይሄንን ያደለውም የሚለው ሆዴድ ሲቋቋም በአዋጅ ነው የተቋቋመው። ፍንፍኔ ዚሁ አለ በአዋጅ የህገ መንግስታቸው። ፍንፍኔ ነሐሴ 21 1987 ይላል። መገለጠ ኦሮሚያ 3ኛ አመት ቁጥር 1 ይላል። አዋጅ ቁጥር 1 1987 የኦሮሚያ ህገ መንግስት ይላል። ምዕራፍ 1 ላይ ጠቅላላ ድንጋጌዎችና አንቀጽ 3 ስለ ሰንደቅ ዓላማ የሚመለከት፣ አንቀጽ 4 መዝሙርን በሚመለከት፣ አንቀጽ 5 ቋንቋን፣ አንቀጽ 6 ርዕሰ ከተማን በሚመለከት ዝርዝሩ ያስቀምጣል። ምዕራፍ 3ም ክፍል 1 አንቀጽ 5ን ስንመለከት የራስን እድል በራስ የመወሰን እስከ መገንጠል የሚለውም በዚህ መልኩ ተቀምጧል። ስለዚህ ኦህዴድ ኢትዮጵያ አጀንዳ የለውም፣ የጎሳ ድርጅት ነው። ወያኔ እንዳለ የኦነግን ፕሮግራም ወስዶ ለራሱ በሚመቸው መልክ ቀርጾ ያመሰረተው ድርጅት ነው። አብይ የሚመራው ይህን ድርጅት ነው። አሁን ዶክተር አብይ በየመድረኩ የሚነግረን ነገር የሚሰብከን ስለ ኢትዮጵያዊነት ነው። የሚመራው ድርጅት ደግሞ የሚያወራው ሌላ ነገር ነው። ስለዚህ ይሄ ግልጽ መሆን አለበት ማለት ነው። እና አብይ የሆዴድን ወክሎ ነው ኢህአዴግ ውስጥ ያለው። ስለዚህ አብይ የሆዴድ ፖለቲካ ነው የሚያራምደው ማለት ነው። ይሄን ካላረገ ሆዴድ ባንድ ቀን ከስልጣን ሊያነሳው ነው ወይንም ደግሞ ሆዴድ ፕሮግራሙን ቀይሯል ማለት ነው። እዚህ ላይ ልብ በሉ ኢትዮጵያውያኖች። ድርጅት ቀደም በተቀሽዋለው አላማ አለው፣ አላማው በፕሮግራም ነው የሚመራው። ይሄ ድርጅት የተቋቋመው በአዋጅ ነው። በአዋጅ የተቋቋመ ነገር በአዋጅ ነው የሚፈርሰው። ስለዚህ አሁን አብይ ሊነግረን የሚገባው ሌላ ዲስኩርስ ሳይሆን የሚነግረን ስለ ኢትዮጵያዊነት ስለሆነ ስለ ኢትዮጵያ ስለሆነ ወይ ድርጅቱ የነበረውን ፕሮግራም ቀይሯል ማለት ነው። ከቀየረ የመጀመሪያው ስራ ሊሆን የሚገባው ይሄንን ፕሮግራሙን መቀየሩን ማሳወቅ ነው በአዋጅ ማለት ነው። እንደገና የድርጅት ኢትዮጵያዊ ከሆነ ደግሞ በጎሳ ሳይሆን ሌሎችም ኢትዮጵያውያኖችን በሙሉ የሚያካትት መሆን አለበት ማለት ነው። ይሄ በሌለበት ግን የአብይ ሚና አስቸጋሪ ነው የሚሆነው ማለት ነው። አራተኛው አብይን የኢትዮጵያ ሕዝብ አልመረጠው፣ የመረጠው ስርዓቱ ነው፣ ኢህአዴግ ነው። ኢህአዴግ ደግሞ ወያኔ ራሱ ኢትዮጵያን ለማስመሰል ኢትዮጵያዊ ለማስመሰል በአምሳሉ ቀርጾ የፈጠረው እና የለበሰው ካባና የፈጠረው ድርጅት ነው። እዚህ ላይ መታወቅ አለበት። ይሄ እኔ ብቻ አይደለም ብሎ ማንዳንድ ጊዜ ወጣ ብሎ ብዙ ጊዜ ማስረጃ ስለሚባል መግለጽ አስፈልጊ ነው። እውቁ ኢትዮጵያዊ ምሁር ክቡር የተከበሩ አቶ ቡልቻ ደመቅሳ ኢትዮጵያዊ ናቸው፣ ኦሮሞ ናቸው። በአጼ ኃይለ ሥላሴ ጊዜ ሀገርና መንግስትን አገልግለዋል። በወታደራዊ መንግስት ጊዜ ሀገርና መንግስትን አገልግለዋል። አሁንም ወያኔ ስልጣኑን በተቆጣጠረበት ጊዜ በኢህአደግ ፓርላማ ውስጥ ነጩን ነጭ ጥቁሩን ጥቁር ብሎ በመናገር ድፍረት ኖሯቸው መለሰን ዜናዊን ገትረው ሲናገሩ የነበሩ እውነተኛ ኢትዮጵያዊ ናቸው። ይህን አስመልክተው ከሰሞኑ የሰጡት ለአንድ ጋዜጣ የሰጡት መግለጫ አለ፣ በሶሻል ሚዲያ ላይ ተለቋል። ሁሉም ሰው ማንበብ ይችላል። ለዚህ የሰጡት አጭር መልስ ምንድን ነው? ለውጡ ጭፈራው ምንድን ነው? የተመረጠው ኢህአደግ ነው፣ ምን ለውጥ አለ ብለው ተናግረዋል። ይህን ጨዋታ አብዛኛው ኢትዮጵያ የሆነው የኦሮሞ ህዝብ በሚገባ ይህንን ድራማ ይረዳዋል ብዬ አምናለሁ። ሌሎችም እንደዚሁ የኦሮሞ ግን ጠላት ድርጅቶች በዚህ ጉዳይ ላይ ሰፋ ያለ መግለጫ እየሰጡ ነው ያለው እና ይሄ በደንብ ሊብራራ ያስፈልጋል። አንዳንዶች አብይ በኢትዮጵያ ታሪክ የመጀመሪያው ጠቅላይ ሚኒስትር ነው፣ ኦሮሞ ለመጀመሪያ ጊዜ ስልጣን ያዘ ተብሎ ሰፋ ያለ ፕሮፓጋንዳ በወያኔ እየተነዛ ነው ያለው። ይሄም ውሸት ነው። አሁንም እንደገና በማስረጃ ለማስደገፍ እኔ ዶክተር ዲማ ነጎ ባላቸው የፖለቲካ አቋም ሼር አላረግም። በዚህ ጉዳይ ላይ ግን የሰጡትን የተናገሩትን እውነት ከልብ አደንቃቸዋለሁ። እሳቸውም ከሰሞኑ ዶክተር ዲማ ነጎ በዚህ ላይ ተጠይቀው ኦሮሞ ለመጀመሪያ ጊዜ ጠቅላይ ሚኒስትር ሆነ መሪ ያገኘ ተብሎ የተባለው ውሸት እንደሆነ ተናግረውታል። ሁላችንም እንደማውቀው በንጉሱም ጊዜ ይህን አብራርተውታል። እሳቸው በወታደራዊ መንግስትም ጊዜ የኦሮሞ ጠቅላይ ሚኒስትር የመጀመሪያም አይደለም። የኦሮሞ ጠቅላይ ሚኒስትሮች ኢትዮጵያ ነበሯት፣ የኦሮሞ መሪዎች ነበሯት፣ የኦሮሞ ሚኒስትሮች ነበሯት። ይሄ እነዛው ፕሮፓጋንዳ በሙሉ ውሸት ነው ማለት ነው። እና ይህንንም በሚመለከት ከዚህ በፊት በሰጠሁት ቃለ መጠይቅ ላይ በዝርዝር ገልጫለሁ ማለት ነው። ሌላው አሁን እንደሚነዛው ፕሮፓጋንዳ አብይ እውነት ባለሙሉ ስልጣን ጠቅላይ ሚኒስትር ከሆነ እንግዲህ ያው አሁን የኢህአደግ ሊቀመንበር ነው፣ ደፍነትሊ ጠቅላይ ሚኒስትር የሚሆነው እሱ ነው፣ ምንም ጥያቄ የለውም። ስለዚህ አብይ የኢትዮጵያ ጠቅላይ ሚኒስትር ከሆነ የጦር ኃይሎች ጠቅላይ አዛዥ ሊሆን ነው ማለት ነው። መከላከያውን ደህንነቱን ሁሉ ሙሉ በሙሉ በሱ ቁጥጥር ስር ሊያደርግ ነው ማለት ነው። ምስኪን ሳሞራ ጌታቸው አሰፋ መቀሌ ሊሄድ ነው ማለት ነው። ደብረጽዮን ትግራይ ጓዙን ጠቅሎ ሊገባ ነው። እነ ስብሀት እነ ስዩም እነ አባይ ፀሐይ መቀሌ ሊገቡ ነው ማለት ነው። የአስቸኳይ ጊዜ አዋጅ ሊነሳ ነው ማለት ነው። በኢትዮጵያ ያሉ የፖለቲካ እስረኞች በሙሉ ሊፈቱ ነው ማለት ነው። የኢትዮጵያ ህዝብ ፍትህ ሊያገኝ ነው ማለት ነው። ብሔራዊ አንድነታችን ክብራችን ሊመለስ ነው ማለት ነው። የአማራው የኦሮሞ ህዝብ ሰቆቃ ሊቆም ነው ማለት ነው። እንግዲህ እኛም ሻንጣችን ይዘን ሀገራችን እንገባ ነው ማለት ነው። ይህ ከሆነ ወያኔ ይሄን በመፍቀዱ ሊመሰገን ይገባዋል። እና አሁን እንግዲህ ዶክተር አብይ ጠቅላይ ሚኒስትር ከሆነ እኔ ሶስት ነገሮች ነው መናገር የምፈልገው። ለሶስት ነገሮች ዶክተር አብይ መልስ ከሰጠ እኔም እንደሌሎቹ አይ ቲንክ ሌላውም ኢትዮጵያዊ ቪቫ አብይ እንደሚል እርግጠኛ ነኝ። አሁን ሌሎቹን ዝርዝሮች በሙሉ ተዋቸው። ዶክተር አብይ እንደሚናገረው ከሆነ አሁን እንግዲህ የሚቀጥለው ነገር በሌሎች ሀገሮች አሰራር አንድ ሰው ጠቅላይ ሚኒስትር ከመሆኑ በፊት የካቢኔት ሚኒስትሮቹን ያዘጋጃል። ወያኔ ኦልሬዲ እንዳዘጋጀው እናውቃለን። ግን እሱን እንተወውና አሁን ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ሲሆን ከካቢኔት ሚኒስትሮች ውስጥ እጅግ ሁሉም ጠቃሚ ነው። የመከላከያና የደህንነቱ በጣም ወሳኝ ነው፣ ምክንያቱም ለህዝቡ ትልቅ ዋስትና የሚሰጥ ነው። ስለዚህ የመከላከያ አሁን ያለውን የወያኔ መከላከያ መዋቅር በምናይበት ጊዜ የጦር አበጋዞቹ በሙሉ ከመሳቢያ እየወጣ የተሰጠ ማዕረግ ነው ያላቸው፣ በአንድ ዘር የተዋቀረ ነው። ስለዚህ ዶክተር አብይ የመጀመሪያው ስራው መሆን ያለበት መልስም ሊሰጥ የሚገባው ኢትዮጵያ የሰው ችግር የለባትም፣ አሁንም በህይወት ያሉ መስመራዊ ከፍተኛ የጦር መኮንኖች ጀራል መኮንኖች አሉ። ወርቅ በሳት እንደሚፈተነው በትግል የተፈተኑ ጀራል መኮንኖች አሉ። የመከላከያውን መዋቅር ለእነሱ ያስረክባል ማለት ነው። ከመከላከያ ጀምሮ ኃላፊነቱን እነሱ ይረከቡታል ማለት ነው። እንግዲህ ጠቅላይ ሚኒስትር ከሆነ ሂ ዘ ሞስት ፓወርፉል ማን ኢን ኢትዮጵያ ማለት ነው። ይቅርታ በእንግሊዝኛው፣ በኢትዮጵያ ውስጥ ከፍተኛ ስልጣን ያለው ሰው አብይ ነው የሚሆነው ማለት ነው። አብይ እንደሚነግረን እንደሚሰብከን ያው ኢትዮጵያዊ ስለሆነ የኢትዮጵያዊነትን ነገር ስለሆነ የሚነግረን መጀመሪያ ሊያደርግ የሚገባው የሀገሪቱን የመከላከያ ሰራዊት በሙያው ልምድና ኤክስፐርት ያላቸውን ወታደራዊ ጠበብቶች በቦታቸው ላይ ማስቀመጥ ነው። ይሄን ሲመልስ አብይ የዛን ጊዜ የህዝብ ወገን ነው ማለት ነው። ይሄ ሲሆን ደግሞ ያለው የመከላከያ ሰራዊት ህዝቡ መብቱን ለማስከበር ጥያቄውን ለማቅረብ ሲወጣ ግንባር ያነጣጠረ የሚመታ ሰራዊት አይሆንም ማለት ነው። ይህ ሰራዊት የህዝብ ሰራዊት ነው የሚሆነው። ነገ ደግሞ የኢትዮጵያ ህዝብ የሽግግር መንግስት አቋቁሞ የራሱ መንግስት ሲኖረው ይህ ሰራዊት ለህገ መንግስቱ ተጠሪ የሚሆን ሰራዊት ነው የሚሆነው ማለት ነው። የኢትዮጵያ ህዝብ ሊሰማ የሚፈልገው ይሄንን ነው። ለኢትዮጵያም ህዝብ ዋስትና የሚኖረው ይሄ ነው። ይሄ ሲሆን በአራቱ ማዕዘን ያለብን ስጋትም ይወገዳል ማለት ነው። የሀገሪቱ የመከላከያ ሰራዊት በዚህ መልክ ከተዋቀረ፣ በባለሙያዎች ከተዋቀረ ዋስትና ኑሮ ማለት ነው። የቀድሞ የኢትዮጵያ መከላከያ ሰራዊት ደግሞ በዘር የተደራጀ አይደለም፣ ኢትዮጵያዊ ሰራዊት ነው። ለዚህ ብቃት ያላቸው መሪዎች አሉ። ካስፈለጉ ሊስት መስጠት እንችላለን። ሁለተኛው ዶክተር አብይ ሊነግረን የሚገባው የሀገሪቱ የደህንነት መስሪያ ቤት በሚመለከት በዚህ ሙያ በሲቪሉም በወታደራዊ ኢንቴሊጀንስም ብቃት ያላቸው መሪዎች አሉ። እነዚሁን ሲያስቀምጥ አሁንም የሚኖረው የደህንነት መስሪያ ቤት ጋዜጠኛ፣ አክቲቪስቱን፣ ፖለቲከኛውን አሳዶ የሚያስር ሳይሆን የሀገሪቱን ደህንነት ስጋት ላይ የሚጥሉ የኢትዮጵያን ጠላቶች የሚያድን እንጂ የህዝብ ጠላት የሚሆን ድርጅት አይሆንም ማለት ነው። ሁለተኛው ዶክተር አብይ አድሬስ ሊያደርገው የሚገባውና መልስ ሊሰጥ የሚገባው ተግባራዊ ምላሽ ይሄ ነው። የመጨረሻው ሶስተኛው ምንድን ነው? ዶክተር አብይ እንደሚነግረን ከሆነ አሁን ኢትዮጵያ የሚያስፈልጋት የጎሳ ድርጅት ሳይሆን ኢትዮጵያዊ የሆነ ድርጅት ነው። ስለዚህ በሀገሩም ውስጥ በውጭም ያሉ ኢትዮጵያዊነታቸው ጥያቄ ውስጥ የማይገባ የፖለቲካ ድርጅቶች ጥሪ ተደርጎላቸው የሽግግር መንግስት ማቋቋም አለባቸው። ሶስቱን ነገሮች ካደረገ የዛን ጊዜ ዶክተር አብይ ለኢትዮጵያ የመጣ ነቢይም ይበሉት የፈለጉትን ይበሉት ማለት እንችላለን። ይህ ባልሆነበት ሁኔታ ግን አሁን ዶክተር አብይ ብንል ወይም ደግሞ ልንሰማ የሚገባውን ንግግሮች እና ነገሮች ስለነገረን ዶክተር አብይ ለውጥ ያመጣል ብዬ አልገምትም። ምክንያቱም ዶክተር አብይ ነው የመረጠው፣ ስርዓቱ ነው። ዶክተር አብይ ኢህአዴግ ነው የመረጠው። ዶክተር አብይ የሚመራው ድርጅት የዘር ድርጅት ነው፣ ኦህዴድ ነው። ኦህዴድ ደግሞ ፕሮግራሙ በይፋ አለ። ካስፈለገ አሁንም በሶሻል ሚዲያ ላይ ሙሉ በሙሉ የድርጅቱን መግለጽ ማውጣት ይቻላል። አዋጁን ኢትዮጵያዊ አቋም የለውም። ይሄ ወያኔ የነደፈው ምክንያቱም በአሁኑ ሰዓት ያለው ህዝባዊ አመጽ ከቁጥጥሩ ውጭ ስለሆነ አጣብቂኝ ውስጥ ስለገባ ጊዜ ወስዶ አስልቶ የሰራው ድራማና ቲያትር ነው ማለት ነው። በዚህ ወያኔ ጊዜ ገዝቶ ተጠቃሚ የሆነው የኢትዮጵያ ህዝብ ሳይሆን ወያኔ ብቻ ነው ማለት ነው። አሁን አገራችን ከፍተኛ አደጋ ውስጥ ነው የምትገኘው። በኦጋዴን በኩል አደጋ አለ። ዙሪያውን የባህር በሮቹ በሙሉ በአረቦች ተይዘዋል። በጅቡቲ፣ በሱዳን፣ በሶማሊያ፣ በአሰብ በሙሉ ዙሪያውን የተከበብንበት ሁኔታ ነው። በቀይ ባህር የተነሳ ብዙ አይነት በውጭ ኃይሎች የሚሰራብን ደባ አለ። ብዙ ውጥረት ውስጥ የገባንበት ሰዓት ነው። ጊዜ የለንም። አንዳንዶች 27 ዓመት እንትን ብለናል፣ ዶክተር አብይ በ27 ቀን መልስ ሊሰጥ አይችልም፣ በዚህ ወጥቶ በዚህ ገብቶ እና ጊዜ እንስጥ የሚባል ይሄ ወያኔ ሲገባ የተጠቀመበት ስልት አለ። ኢትዮጵያኖች ይህንን አፎርድ አናደርግም። ስለዚህ የእውነት ጠቅላይ ሚኒስትር ከሆነ ነገ ነው ጠቅላይ ሚኒስትር ነው ተብሎ የሚነገረን ቃለ መሐላ የሚፈጽመው ወዲያውኑ። አንድ ጠቅላይ ሚኒስትር በማንኛውም ሀገር ደንብና ሕግ መሰረት አስቀድሞ ነው ካቢኔት ሚኒስትሮቹን የሚሾመው የሚያዘጋጀው፣ ለሕዝብ የሚያቀርበው፣ ለሚኒስትሮች ምክር ቤት እንትን የሚለው። ይሄንን አስቀድሞ ሊያሳውቀን ይገባል። አለበለዚያ ይሄ ወያኔ ጊዜ ገዝቶ ሀገራችንን ለመበታተን የአዘጋጀው ስልት ነው እና በዚህ ተጠቃሚ የሚሆነው ወያኔ ብቻ ነው እና ኢትዮጵያውያኖች በዚህ ጉዳይ ላይ ትልቅ ትኩረት ልንሰጠው ይገባል። እና እንግዲህ ያልተብራራ ነገር ካለ ላብራራ እችላለሁ። በእኔ እይታ የምመለከተው በዚህ መልኩ ነው።
እናመሰግናለን ሻምበል አሸብር። በእውነቱ ሰፋ አድርገው ነው አስተያየት ተሰጡበት። ከመግቢያው ላይ እንደተናገሩት እና በደምደሚያው ላይ ምንም ሊያረግ የሚችል ሰው አለመሆኑን ነው በመሰረቱ። ምክንያቱም ስርዓቱ ነው መርጦ ያስቀመጠው። እኔም ደግሞ እንደምገባኝ በኢትዮጵያነት ሬዲዮም እንደሚያምንበት ከሆነ ወያኔ ደም በእጁ ያለ ድርጅት ነው። ብዙ ሚሊዮን ህዝቦችን የጨፈጨፈ፣ የገደለ፣ ያሰደደ ነው። ይህን ድርጅት ለፍርድ ለማቅረብ ብቃት ያለው ሰው አይመስለኝም። ለምን? የድርጅቱ ውልድ ስለሆነ እና ኢትዮጵያንም እየናጣት ያለው ችግር እስከዛሬ ድረስ የወልቃይት ጥያቄ አለ፣ የራያና ዘቦ፣ ሌሎችም የሱዳንና የኢትዮጵያ ድንበር ጉዳይ አለ። ሌሎች ሌሎች ነገሮች ሁሉ የእስረኞች መፈታት የራሱ የአውራሪት ህገ መንግስቱም ሁኔታ አለና እነዚህ ግዙፍ የሆኑ አገራዊ ጥያቄዎች የአብይ አቅም የሚችለው አይመስለኝም። ወያኔ ከበስተጀርባው ስላለ እሱ ነው የሚጋልበው እና የሚያሳዝነው ግን እንደተቀሱት የዚህ አንዳንድ ድርጅቶች ከዚህ ከውጭ አሉትም ይመስለኛል ሻንጣቸውንም ያሸጉ ያሉ አሉ በጥሩ እየተጠባበቁ ያሉ ያብይን ጥሪ ለማግባት የሚፈልጉና ትግሉ መቀጠል እንዳለበት ነው ሁሉም ያሳስበው የርሶም መልእክት ነው ያዘለ ይመስለኛልና ከበቂ በላይ መልሰተውበታል። ወደ ሌላ ጥያቄ እንሄድ። ከዚህ ወያኔ ከሚሰራቸው ወንጀሎችና እነ ዶክተር አብይ መመልከትና ማገናዘብ ያለባቸው ጉዳይ ይሄውም ይሄንን የአስተኳይ ጊዜ አዋጅን ተከትሎ ወያኔ በአማራው አካባቢ ትጥቅ ያስፈታል ነው። ትግራይ ዘመናዊ የሆነ መስታወት አጥቀዋል በየቦታው በትግራይ ውስጥ ብቻ ሳይሆን በሌላ በኢትዮጵያ ተበትነው ባሉበት ቦታ ሁሉ መስታወት አጥቀዋል። ማንኛውም ጊዜ ንጻር ምጃ ለመሰር በሰላማዊ ሰው ላይ ተዛዝ ብቻ ነው የሚጠብቁት እና ያማራውን ህዝብ ለመስታረው ለመንጠቅ ሰራዊት ያሰማራ ነው የናዚ ትግራይ አጋዚ ጦር ተሰማርቷል እና ይሄንን በሚመለከት ብዙ ጥሮች እየቀረቡ ነው። እስር ሰው በዚህ ጉዳይ ላይ ያለውት ግንዛቤ ምንድነው? ምን ጥሮች እየቀረቡ ነው? በምን መልኩ ነው ይሄንን ህዝቡ መቃወም የሚችለውና ይሄ ሁኔታ ምናልባት የእርስ በርስ እንትን መተላለቅን የሚያስከትል መዘዝ እንዳለው ብዙዎች እናገራሉ። እስር ሰው በዚህ ጉዳይ ላይ ያለውት አስተያየት እንደካፍሉና መሰግናለሁ።
አመሰግናለሁ። ወያኔ እንግዲህ የኔ ሚላቸውን በሚገባ አስተቃቀዋል። በብዙ ሺህ የሚቆጠሩ ሚሊሻዎችን አስተቃቀዋል። ትግራይ ውስጥ ከትግራይ ክፍለ ሀገር ውጪም በግልጽም በድብቅ አስተቃቀዋል። በአዲስ አበባ ራሱ በተመሳሳይ ሁኔታ የቀድሞ ታጋዮችን አስተቃቀው አስቀምጧል። በተቃራኒው ደግሞ የአማራውን ህዝብ ትጥቅ ለማስፈታት እየታገለ ነው። እስካሁን አልተሳካለትም። በዚህ ሜትድ ማስፈታት ዘመቻም ዋጋ ከፍሏል እየከፈለም ነው እና ይሄ በስፋት የሚቀጥል ነው። እዚህ ላይ አንድ ነገር ላስረግጬ ልገልጽ የምፈልገው አንዱ ትልቁ አላማ ምንድነው? ኦሆዴድን ስልጣን ላይ በማውጣት ኦሮሞ አገሪቱን እንደሚያስተዳድር በማስመሰል ያለ በኦሮሚያ ተብሎ በሚጠራው ክልል ያለውን የኦሮሞ ህዝብ እንቅስቃሴ ጋብ በማድረግ ኃይሉን አስተባብሮ በአማራውን ህዝብ ለመጨፍጨፍ በስፋት ዘመቻ ተጀምሯል ማለት ነው። ይሄ ዘመቻው አካል ነው። አሁን ደግሞ በተለይ በዚህ አሁኑ የኦሮሞ ህዝብ በሰሞኑ ጠቅላይ ሚኒስትር ምርጫ የአብይን መመረጥ የኦሮሞ ህዝብ እንደ ድል እንዲቆጥረው ኦሮሞ ሀገር የመራ በማስመሰል አዘናግቶ አማራውን ነጥሎ የመምታት ነው ዘመቻው። ስለዚህ ኢትዮጵያ የሆነው የአማራ ህዝብ በማንነቱና በህልውናው ላይ ብሎም በእናት ሀገሩ በኢትዮጵያ ላይ በወያኔ የተከፈተውን ጦርነት በአሸናፊነት ለመወጣት ትግሉን አጠንክሮ ከአሁኑ የበለጠ ራሱን አስቀጥቶ አደረጃጅቶ በትግሉ ወሳኝ ሆኖ መከተል አለበት። ምንም ምርጫ የለም። በውጭም የሚገኙ ኢትዮጵያውያኖች እንደ መሸታ ቤት በየከተማው በየሀገሩ በአየር ላይ ድርጅቶችን መፈብረኩን አቁመው በአንድ ጥላ ስር ወይንም አንድ ጠንካራ ድርጅት ሆነው አመራር መስጠት መቻል አለባቸው። ይሄ አሁን በየፌስቡኩ በየከተማው ድርጅት መመስረቱ የሚጠቅመው የአማራውን ህዝብ ሳይሆን ወያኔን ብቻ ነው እና የአማራ ህዝብ አይደለም ትጥቁን ሊፈታ በስፋት መታጠቅ አለበት። በዲፕሎማሲው መስክ ሰፊ ስራ መስራት አለበት። የሀገር ቤቱ ስራ ላይ ማተኮር ያስፈልጋል እና እነዚህ የተፈበረኩት የአማራ ድርጅቶች በውስጣቸው የተሰገሰቡትን አጥርተው ወያኔ ሻቢያ ለግንቦት ሰባት ያቋቋሙትን የአማራ ድርጅቶች ለይተው በማውጣት አንድ ላይ መቆም መቻል አለባቸው። ይህ እስካልሆነ ድረስ ብዙ መስዋዕትነትን የሚያስከፍል ነው። ትጥቅ ለማስፈታት ሙከራዎች አሁን በመናገርበትም ሰዓት በአማራው ክልል ትጥቅ የማስፈታት ዘመቻ እንደቀጠለ ነው። ትንቅንቅ ነው። በርካቶች መስዋዕትነትን እየከፈሉ ነው። ይሄ ትግል መቆም የለበትም። ኋላ ላይ ምናልባት ድል ካለ በማጠቃለያ ተጠቅሳለሁ። በኦሮሞ ያም ክልል በሚባለው ቦታ የተጀመረው የኦሮሞ ትግል ጠንክሮ መቀጠል አለበት። እና አማራውን ትጥቅ የማስፈታቱ ዘመቻ አንዱ አማራውን በነሱ ፕላን ጨርሶ ለማጥፋት የሚደረግ እንቅስቃሴ ስለሆነ አማራው ትጥቁን ሊፈታ አይደለም እንደውም የበለጠ መታጠቅ አለበት። ወያኔ በትግራይም ሆነ ከትግራይም ውጭ ያሉትን የኔ የሚላቸውን ኃይሎች አስታጥቆ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን አጠናቅቆ እየተገበረ ነው ያለው።
ጥሩ ጨርሰዋል። ይቅርታ አይ ጥሩ ግንዛቤ ነው ሰጡን። ብዙ ኢትዮጵያ የሚጋራ ይመስለኛል። ሌላስ ወደዚህ ወደ አማራው ትብብር ጉዳይ ላይ እንሄድና አሁንም ቢሆን ይሄ በአማራው ነገር ላይ የሚፈጸመው ግፍና መከራ ከወያኔ ማልፎ ያው በዲያስፖራውም የሚጋሩት የራሳቸውን ስራ እየሰሩ ነው። በቅርቡ የዚያ የአማራ ፖለቲካ ድርጅቶች ሲቪክ እና የማህበረሰብ ድርጅቶችን መገናኛ ብዙሃን ያቀፈ አንድ አማራ ለሁሉም አማራ ሁሉም አማራ ላንድ አማራ መመስረቱ ይፋ ሆኗል። እና ይህን ስብስብ ይፋ ከተደረገ ወዲህ ደግሞ ከዚሁ ያፈነገጡ ሊሆኑ ይችላሉ ወይም የላጀንዳ ያዙ ሊሆኑ ይችላሉ። አንድ አማራ የሚባል ሌላ ድርጅት ደግሞ ፈጥረናል በሚል ውዥንብሮች እየተካሄዱ ነውና የነዚህ ሰልፉን የሚመሩት እነሻለቃ ዳዊት ናቸው የሚለው ይፋ ሆኗል። መቼም ድብቅ ስለሆነ ስማቸው መጥቀስ ያስፈልጋል። እና ይሄ ግለሰብ ለምን በስብስቡ ሊጠቃለሉ አልቻሉም? ምን አይነት ሁኔታዎች ስለተከሰቱ ነው ይሄንን ያፈነገጠ? ብዙ ድርጅቶች ባንድ ላይ ከሄዱ በኋላ ሌሎች ደግሞ እኛም የራሳችን ድርጅት ይኖረና ብለው የመፈሰነጣጠቅ እንትን ስራዎችን የሚሰሩት ለምንድነው? ይሄንን እስቲ በቅርብ አሜሪካ ውስጥ ላሉና ይሄም ነገር የተፈጸመ ያለው በአሜሪካ በሰሜን አሜሪካ ስለሆነ እስቲ ያገኙት ኢንፎርሜሽን ካለ ቢያጋሩልን አድማጮቻችን። አመሰግናለሁ።
በጣም አመሰግናለሁ። ይሄንን ትንሽ በደንብ አድርጌ ግልጽ ላደርግ ፈልጋለሁ። ብዙ ውዥንብር ስላለ የነበረው ችግርና አሁን ደግሞ ያለውን ችግር እንተላለሁ። ከዚህ ትም ይጀበታለሁ። ቀደም ሲል የነበረው ችግር ያው በአገራችን ያሉት ከ80 በላይ የሚሆኑ ጎሳዎች ነገዶች አሉ። በዚህ በ27 አመት ውስጥ እያንዳንዱ ጎሳና ብሔረሰብ ከ4 እስከ 14 የሚደርሱ የፖለቲካ እና የሲቪል ድርጅቶች አሉ። ግማሾቹ ከኢትዮጵያ ተገንጥሎ ለመውጣት፣ ግማሾቹ በተናጠል የሚደርስባቸውን ጥቃት ለመቋቋም ያቋቋሙት ነው። አማራው ምንም የሲቪክ እና የፖለቲካ ድርጅት ላለፉት 25 አመታት አልነበረው። ያው ፕሮፌሰር አስራት መጀመሪያ ላይ በኢትዮጵያና በአማራው ህዝብ ላይ የመጣውን አደጋ አስቀድሞ በማየት ማዕድን አቋቁሞ ይህን ለማስሞክረው ነበር። ያው በዚህ የተነሳ እንዲገደሉ ተደርጎ ድርጅቱን በዘዴ እንዲዳከም ተደርጎ በመጨረሻ ህብረ ብሔር ድርጅት ይሁን ተብሎ ፈርሷል። በዚህ የተነሳ በሚሊዮኖች የሚቆጠሩ የአማራ ህዝብ ልጆች ተገለዋል፣ ታስረዋል፣ ተገርፈዋል፣ አገር አይደለም ውጣ እየተባሉ ተፈናቅለዋል። ይህንም ተግባር ለማስቆም ኢትዮጵያኖች አማራው መደራጀት አለበት ሲባል ደግሞ የለም፣ አማራው መደራጀት የለበትም፣ ይሄ ወያኔ በቀደደው ቦይ መሄድ ነው፣ ዘረኝነት ነው እየተባለ በራሱ በአማራው ልጆች ጭምር አማራው እንዳይደራጅና እንዲጨፈጨፍ ተደርጓል። ከአማራው በስተቀር ሌሎቹ የኢትዮጵያ ጎሳና ብሔረሰቦች ደግሞ ተደራጅተው የተለያዩ የሲቪክና የፖለቲካ ድርጅት ሲያቋቁሙ፣ ግማሾቹ ካርታ ስለው እንገደላለን ሲሉ፣ አዲስ ባንዲራ ይዘው ኢትዮጵያዊነት በኃይል ተጭኖብናል ሲሉ፣ ማንም አይቃወምም። እንዲያውም በየስብሰባቸው በየሰላማዊ ሰልፎቻቸው ላይ ባንዲራ ይዘው ሲወጡ አብረን ኢትዮጵያኖች እየወጣን ሁሉ እናጫፍራለን። አማራው ግን ኢትዮጵያ ሀገሬ ነች፣ አረንጓዴ ቢጫ ቀይ ሰንደቅ ዓላማዬ ነው፣ በሀገሬ አልደራደርም፣ በተናጠል የደረሰብኝን መከራ ደግሞ ተደራጅቼ እቋቋማለሁ ሲል ደግሞ ዘረኝነት ነው መሆን የለበትም ተብሎ ያው ውዘት እየደረሰ ያው ሁሉ ጥፋት ተፈጽሟል በአማራው ላይ። አሁን ደግሞ በአማራው ላይ የሚፈጸመው ግፍ ከመጠን አልፎ ወያኔ አማራውን ጨርሶ ለማጥፋት የጥፋት ሰይፉን ሲመዝ ደግሞ እና የወያኔውም ዓላማ አማራውን ማጥፋት መሆኑ ፈጦ በግልጽ ሲመጣ አሁን ከአምስት ዓመት በፊት የሞሮሽ ወገኔ ድርጅት ተቋቁሞ እነ ፕሮፌሰር አስራት ካለፉ በኋላ ከቆመበት ተጀምሮ በተለይ በዚህ በአማራው ላይ የሚደርሰውን ሰቆቃ መከራ ለዓለም ለማሳወቅ ለኢትዮጵያኖች ለማሳወቅ ሞሮሽ ወገኔ ብዙ ስራዎችን ሰርቷል። ከዛም አልፎ ልሳን የሌለው የአማራው ሕዝብ የራሱ የሆነ ልሳን እንዲኖረው አድርጓል። ነገር ግን ሞሮሽ ወገኔ ያው የሲቪክ ኦርጋናይዜሽን ስለሆነ ኃላፊነቱና እንትኑ ውስን በመሆኑ አሁን ላለው አደጋ አማራው ላይ ያንዣበበ ላለው አደጋ ምላሽ ስለማይሰጥ የግድ አንድ የፖለቲካ ድርጅት ተቋቁሞ አማራው ህልውናውን ማስከበር፣ በማንነቱ ላይ መጣውን ጥያቄ ምላሽ መስጠት፣ እንደዚሁም ደግሞ ከሌሎች ኢትዮጵያውያን ወገኖቹ ጋራ ሆኖ የኢትዮጵያ አንድነት መታገል ስለሚገባው ድርጅት ተቋቁሟል። በዚህ መሰረት የአማራው ህልውና ለኢትዮጵያ አንድነት የሚል ድርጅት ተቋቁሞ ስራዎች እየተሰሩ ነው ያሉት። ከዛም በኋላ በዚህ ጉዳይ ደግሞ ያገባናል የሚሉ ኢትዮጵያውያኖች እንደዚሁ የተለያዩ የአማራ ድርጅቶችን አቋቁመዋል። ይሄንን በማየት ደግሞ ጸረ ኢትዮጵያና ጸረ አማራ ኃይሎችም ደግሞ ይሄንን አማራውን አንድነትና መደራጀት ለማፍረስ የተለያዩ ድርጅቶችን ፈብርከዋል። ሻቢያ በዚህ በኩል፣ ወያኔ በዚህ በኩል፣ የነሱ ተላላኪ ሆኑት እንደነ ግንቦት ሰባት አይነት ድርጅቶችም ደግሞ የተለያዩ ድርጅቶችን በመፈብረክ ዛሬ ከ11 እና ከ12 በላይ በአማራው ስም የተቋቋሙ ድርጅቶች አሉ። እና በዚህ መልኩ ነው ያለው። አሁን እንግዲህ ባለፈው ነገሮችን ለማያያዝ ነው በነ ሻለቃ ዳዊት እና በነ ዶክተር ጌታቸው አማካኝነት ሌሎችን ባሉበት ቪዥን ኢትዮጵያ ተብሎ አንድ ሰሞን ተቋቁሞ ሽርጉድ ይባል ነበር። በዛም ላይ አንድ አቶ ኃይለ ገብርኤል እንዲባል ሰው መድረክ ላይ አማራውን ይወክላል ተብሎ ተቀምጦ ብዙ ሽርጉድ ነበር። መጨረሻ ላይ ግን በቀኑ መጨረሻ ላይ ያምይትም አላደረሰም ፈርሷል። ከዛ በኋላ ደግሞ ያው መልከ ጥፉን በስም ይደግፉ ነው የሚባለው። ሀገራድን የሚባል ደግሞ አሁንም በነሻለቃ ዳዊት በነ ዶክተር ጌታቸው በጋሻውና በሌሎችም በግንቦት ሰባቶች አማካኝነት አሁን ደግሞ ሀገራድን የሚባል ክስካሴ እንደመጀመር ተብሎ ነበር። ይሄ ክስካሴ በተለይ በመራዋን ጌቶቻቸው ከ40 እስከ 45 ሚሊዮን በላይ ህዝብ አማራ የሚባል ህዝብ ይያለ ያን ሳታካትቱ የትም መድረስ አትችሉም። ስለዚህ ያ መጨመር አለበት የሚል እንትን ስለመጣ የግድ በዛን ክስካሴው ውስጥ አማራው ማለ ለማስባል ስለተፈለገ ታልካ ዳዊት አንድ ሰሞን ወጥተው ሌላው ሲደራጅ አማራው እንዲደራጅ አይፈልግም ጫጫታ አለ በዚህ ወጥቶ በዚህ በሚል ለአማራው ተቆርቋሪ ሆኖ በመቅረብ የአማራውን ድርጅቶች ለማሰባሰብ ጥረት እንደሚያደርጉ ገልጸው በዚህ መሰረት በእነሱም በኩል የሚደረግ እንቅስቃሴ ነበር። እና በዚህ ሂደት ውስጥ እኔም ተሳታፊ ሆኜ ከመጀመሪያው እስከ መጨረሻው የተከታተልኩት ጉዳይ አለ። በቅርብ ጊዜ አምባ አሁን ከተቋቋሙት የፖለቲካና ሲቪል ድርጅቶች መካከል አንዱ አምባ የሚባል የአማራ ሙያተኛ ማህበሮች የሚባል አለ። በዚህ በአማራ ሙያተኛ ማህበሮች ውስጥ የሲቪክ ኦርጋኒዜሽን ነው። የህክምና ባለሙያዎች፣ የቴክኖሎጂ፣ የተለያዩ እውቀት ያላቸው ኢትዮጵያዊ የሆኑ በአማራው ህዝብ ላይ የደረሰው በደል ያገባናል የሚሉ ኢትዮጵያውያኖች በዚህ በህዝቡ ላይ የሚደርሰውን በአማራው ህዝብ ላይ የሚደርሰውን ችግር ለመቋቋም በየሙያቸው አስተዋጽኦ ለማድረግ የተቋቋመ ድርጅት ነው። አብዛኛዎቹም ቅን በሆነ መንገድ በዚህ ሁኔታ ላይ የሚሰሩ ናቸው። በእነሱ አማካኝነት ያለ የተመሰረቱትን የሲቪክ እና የፖለቲካ ድርጅቶች አንድ ላይ ለማድረግ የሚሰራ ስራ ስለነበረ በእነሱ አማካኝነት ጥሪ ቀርቦ እኔም ሌሎችም በርከት ያሉ የአማራ የሲቪክ ኦርጋኒዜሽን እና የፖለቲካ ድርጅቶችም ሌሎችም ባሉበት ስብሰባዎች በዚህ በቨርጂኒያ ፌርቪው የሚባል ሆቴል ውስጥ ለሁለት ቀን ከዛም በኋላ በሌላ ቦታ ለሶስተኛ ቀን ከዛም ደግሞ በኮንፈረንስ ኮል ስብሰባዎች ተካሂደው ነበር። በወቅቱ እንደተቀስኩት በዚህ በአማራ ሙያተኛ ማህበሩ አማካኝነት ነበር ጥሪውና ዝግጅቱ የተዘጋጀው። በዛው ውስጥ አንድ ሁለት ግለሰቦች ባላቸው የራሳቸው አምቢሽን ወይም ዋቴቨር ሞቲቭ እነ ዶክተር ጌታቸውና ሻለቃ ዳዊትን በማስገባት በዛ ስብሰባ ላይ ሻለቃ ዳዊት፣ ዶክተር ጌታቸውና አቶ ኃይለ ገብርኤል አንድ ላይ በመሆን በመገኘት እኛ አቀራራቢ ነን፣ እዚህ ውስጥ ምንም የሚመለከተን ጉዳይ የለም፣ የሲቪክ እና የፖለቲካ ድርጅቶች አንድ ላይ ተነጋግራችሁ አንድ ግንባር እንድትፈጥሩ ነው በሚል አንዳንድ ገለጻዎች ሰጥተው በዛ መሰረት እዛ እንግዲህ የተጠሩት ድርጅቶች ውስጥ ሻቢያም የወከላቸው አሉ፣ በተዘዋዋሪ መንገድ ለወያኔ የሚሰሩም የአማራ ድርጅቶችም አሉ። እነዚህ ሁሉ ተሰባስበው ነው አዘ ሴም ታይም ደግሞ ጭራሹንም ጁስት አንሳተፍም ያሉ ደግሞ የአማራ ጽንፈኛ አቋም የያዙ ድርጅቶችም ያልተገኙበት ሁኔታ አለ። በመጨረሻ ግን ያው የአማራውን ድርጅቶች አሰባስቦ የፖለቲካ ድርጅቶቹ ብቻ አንድ ላይ በመሆን ግንባር የሚፈጥሩበት፣ የሲቪክ ድርጅቶቹ ደግሞ እገዛ የሚፈጥሩበት አንድ ግንባር ለማቋቋም ለዛ የሚያስችል አንድ ኮሚቴ ይቋቋም ተብሎ ኮሚቴው ተቋቁሞ ሻለቃ ዳዊት ሰብሳቢ ሆነው ለሌላም የአንድ ድርጅት መሪ እንደዚሁ ጸሐፊ ሆነው ስራው ተጀመረ። ለዚህም ግንባሩ ለማቋቋም መተዳደሪያ ደንብ ፕሮግራም እንዲዘጋጅ ተደርጎ በዛ ላይ ስምምነቶች ተደርጎ ካለቀ በኋላ በቀጣዩ ቀን አንደኛው ሻቢያ ወክለው ድርጅት ፕሮግራም ምን ያስፈልጋል ብሎ መተዳደሪያ ደንብ ነው የሚያስፈልገው የሚል ሐሳቦችን ይዘው በመምጣት የነበሩትንም ስምምነት የደረሰባቸውን ደግሞ ስምምነቶች በጣሰ ሁኔታ አንዳንድ ነገሮችን ሲያመጡ ያው አለመግባባት ተፈጠረ። መጨረሻም ላይ ደግሞ ከስ በቀስ ሻለቃ ዳዊትም መጀመሪያ እኛ አደራዳሪ አከራራቢ ነን እንጂ ምንም ውስጥ ያለንበትም ያሉት እንደገና ወደ ነገር ውስጥ መግባት እንደሚፈልጉ ጥያቄዎችን ማቅረብ ጀመሩ። ይሄ እንግዲህ መናገራቸው ነገሮች በሙሉ በቃለ ጉባኤ ተያዙ፣ በሌሎችም በተለያዩ መንገዶች በሙሉ ሬከርድ ሆነው የተቀመጡ ነገሮች አስፈልጊ ሲሆን ለህዝብ ይፋ መሆን የሚችሉ ናቸው። በዚህ አይነት ሁኔታ በማምጣታቸው ይሄ ነገር ስምምነት ላይ ሳይደርስ በመቅረቱ ፈርሷል ማለት ነው። ከዛ በኋላ አሁንም ደግሞ ሻለቃ ዳዊትና ዶክተር ጌታቸው ለግድ እዚ አገራድን የተባለው ውስጥ አማራው አለ ማለት ስለሚያስፈልግ እነሱ ደግሞ በራሳቸው አማራን የሚሉ ግለሰቦችን በማሰባሰብ አንድ አማራ የሚል ድርጅት መሰረትን ብለው ብቅ ብለዋል ማለት ነው። እና በዚህ መሰረት ያንን ይዘው የአገራድን የተባለውን ድርጅት ይዘው የሽግግር መንግስት ሆኖ ለመቅረብ እንግዲህ የሚደረግ ጉብቂት ነው ማለት ነው። በዚህ በአገራድን ውስጥ ያሉት ድርጅቶች በአብዛኛው ኢትዮጵያን ነጻ ለማውጣት ሳይሆን ከኢትዮጵያ ነጻ ለማውጣት የተሰባሰቡ ድርጅቶች ናቸው። የኦሮሞ ነጻ አውጪ ድርጅቶች፣ የኦጋዴን ነጻ አውጪ፣ በሙሉ ነጻ አውጪና እነ ግንቦት ሰባትን ያካተተ ነው ማለት ነው። በዛ ውስጥ እነሱ የሚፈልጉትን አማራ የሚሉትን አስገብተው ያው የሚፈልገውን ጨዋታ ለማከናወን የተደረገ ነገር ነው ማለት ነው። ይሄ እንግዲህ የት ድረስ እንደሚያደርስ ሁላችንም የምናየው ይሆናል ማለት ነው። ከዚህ ባለፈ ደግሞ አሁን በቅርቡ እንደዚሁ ሌሎች የአማራ ድርጅቶችን በተመሳሳይ ሁኔታ ባሰባሰበ ሁኔታ አንድ የአማራ ግንባር ለማቋቋም ስብሰባዎች ተካሂደዋል። ካለፈው ያሁኑ ለየት ያደርገዋል የሚባለው እንዳለፈው ግንባር ለመፍጠር ሳይሆን ያሉ ድርጅቶች ተናበን አብረን እንሰራለን የሚል ነው። ይሄ ምን ያህል እንደሚያስኬድ አላውቅም። በተግባር እንግዲህ የምናየው ነው። አሁንም እዚህ ስብስብ ውስጥ ሻቢያ ቋቋማቸው ድርጅቶች ህዋትን በተዘዋዋሪ መንገድ የመለመላቸው ሰዎች ሁሉ ያሉበት ስብስብ ነው። የት ድረስ ይሄዳል በጋራ የምናየው ይሆናል ማለት ነው። በመጨረሻም እንግዲህ እዚህ ላይ ጠቀስ ያደረከው ሻለቃ ዳዊትን በሚመለከት የጠቀስካቸው ነገሮች አሉ። በዚህ አጋጣሚ አንድ ልገልጽ የምፈልገው ነገር ምንድን ነው፣ በፍጹም ኢትዮጵያዊ ጨዋነት በተለይ ለሻለቃ ዳዊት፣ ለዶክተር ጌታቸው በጋሻውና ለሌሎችም አድሬስ ማድረግ የምፈልገውና ኢትዮጵያውያኖችም ከምን ጊዜም በላይ ድምጻቸውን ከፍ አድርገው እንዲናገሩ የማሳስበው ነገር ቢኖር ሻለቃ ዳዊትም ሆነ ዶክተር ጌታቸው በጋሻው ሌሎችም ባለፈው 45 እና 50 አመታት ውስጥ በዚህ በኢትዮጵያ ፖለቲካ ውስጥ አለ በተባለው እንቅስቃሴ ውስጥ በሙሉ ያልተሳተፉበት የለም። በገቡበት በተሳተፉበት ቦታ በሙሉ ግን ስናይ የከረም ነው ውድቀትን ነው እና ብዙ አወዛጋቢ ነገሮችን ነው። እና እንደኔ ከሆነ እንግዲህ ሻለቃ ዳዊት እንደው እኔ ሻለቃ ዳዊትን የምጠላበትም የምወድበትም ምንም ምክንያት የለኝም። በግልም ትውውቅ የለንም። ስለዚህ በተለያዩ አጋጣሚዎች ግን ተገናኝተናል። አንደኛ ከሀገር ከወጡ በኋላ በጻፉት መጽሐፍ ላይ በሚሰጡት ቃለ ምልልስ ላይም የሚያጠለጥሉት የነበረውን ወታደራዊ መንግስትና ኢሰፓ ነው። እሳቸው የነበሩበት ድርጅት ነው። ከማንም በላይ ትልቁ ኢሰፓ የነበሩት እሳቸው ነበሩ። ከ1973 ጀምሮም በኤርትራ የኮከብ ዘመቻ ሲካሄድ የኤርትራ ክፍለ ሀገር የበላይ አስተዳደር እና የኢሰፓ ተወካይ ሆነው ሲሰሩ እንደነበሩ ሁላችንም እናውቃለን። ያንን የመሰለ ሻቢያን ከነጓዙ ሱዳን ሊያስገባ የነበረ ያን የመሰለ ኦፕሬሽን በውስጥ በተሰራ ተንኮል ሲከሽፍ እሳቸውም እዛ ነበሩ። በዚህ ጦርነትም በሺዎች የሚቆጠሩ የኢትዮጵያ ጀግኖች መስዋዕትነትን ከፍለዋል። ይህ ነው የማይባል የሀገር ሀብት ወድሟል። በብዙ ሺህ የሚቆጠሩ ኤርትራውያኖች ህይወት አጥተውበታል። እንደገና ደግሞ ይሄ በሆነ ማግስቱ ደግሞ ሻለቃ ዳዊት የእነዚህ ሁሉ ጀግኖች ደም ሳይደርቅ ከሻቢያ ጎን በመሰለፍ ያውም የራሱ ሻቢያ መሪዎች ሁሉ እየተቃወሙ ደርግን ለመጣል ሲባል ነው ተብሎ እንደገና ይመሩት የነበረውን ሰራዊት መልሰው በሻቢያ አስወግተው ዛሬ ለደረሰበት ውድቀት ምክንያት ሆኗል። መፈንቅለ መንግስትም ተብሎ በአሜሪካን ሀገር በመጀመሪያ መፈንቅለ መንግስቱን ካዘጋጁት ሰዎች ነጥቆ በመውሰድ የነጻ ወታደሮች ንቅናቄ በሚል ሶስት ሆነው በአንድ በኩል የመፈንቅለ መንግስት መሪ ሆነው ኢትዮጵያ እሳቸውን ያመኑትን ኢትዮጵያ ያፈራቻቸውን ምርጥ ጀነራል መኮንኖች አስተባብሮ መፈንቅለ መንግስት ስለው ሲጀምሩ በሌላ በኩል ደግሞ ይቅርብና የልብ ጓደኞቻቸው ነው ኮሎኔል ተስፋለ ስላሴና የፕሬዝዳንቱ ልዩ ረዳት ከነበሩት ከሻምበል መንግስቱ ገመቹ ጋር በመገናኘት የመፈንቅለ መንግስቱን መረጃ በማቀበል በዛ መፈንቅለ መንግስት ኢትዮጵያ ያፈራቻቸው ምርጥ መኮንኖች ደም በከንቱ እንዲፈስ ተደርጎ መፈንቅለ መንግስቱን ከሾ የኢትዮጵያ መከላከያ ሰራዊት ያለ መሪ እንዲቀር ሆኖ ለዚህ ውርደት በቅተናል። ሶስተኛ በእርዳታ ማስተባበሪያ ኮሚሽን ኮሚሽነር በነበሩበትም ጊዜ ለተራቦዙ የተሰበሰበውን ገንዘብ በሚመለከት ገንዘቡ ተበልቷል ተብሎ በአንዲት በተባበሩት መንግስታት ድርጅት በሚሰሩ ኢትዮጵያ አማካኝነት ለመንግስት በደረሰ መረጃው ለህዝብ ጋዜጣ ወጥቶ እስካሁን ድረስ ለዚህ ህግ ፊት ቀርቦ መልስ አልሰጡም። አራተኛ ራሳቸው የነበረው ወታደራዊ መንግስት ተቃዋሚ ነበርኩ ይላሉ። በተቃራኒው ደግሞ ከሀገር ከወጡ በኋላ ለፕሬዝዳንቱ ተራ የወሬ አስተባባቂ በሚመስል መልኩ ፕሬዝዳንቱ ከሌና አጥቀው ይላሉ ለፕሬዝዳንቱ የጻፉት የጽሁፍ ልውውጥ ደብዳቤ ሊክዱት በማይችሉት መልኩ በራሳቸው ተጽፎ በ1983 ወያኔ ሲገባ የፕሬዝዳንቱ መኪና ውስጥ ተገኝቶ ወያኔ ለህዝብ ይፋ አድርጎት ለዛ የሰጡት መልስ የለም። ከዚህም አልፎ በዶክተር ካሳ ከበደ አማካኝነት በተባበሩት መንግስታት ቢሮ የኢትዮጵያ ተወካይ እንዲሆኑም ሲለማመጡ እንደነበረም ሰምተናል። ሌሎችም ነገሮች አሉ። እነዚህ በሙሉ የኔም አይደሉም ፐብሊክሊ በመረጃነት የቀረቡ መረጃዎች ናቸው። እና ታልካ ዳዊት በዚህ ባለፈው 40 እና 45 አመት ወይም ከዛም በላይ በተደረጉ የኢትዮጵያ ትግሎች ውስጥ በሙሉ ኢንቮልቭ አድርገዋል። በገቡበት በሙሉ ውድቀት ነው የተፈጠረው። ስለዚህ አንድ ሰው አንድ ነገር ዛሬ ሞክራል፣ ሁለት ነገር ይሞክራል፣ ካልተሳካ መተው አለበት። አለበለዚያ ኢትዮጵያ ውስጥ ያለሳቸው ሰው የለም ማለት ነው። በዶክተር ጌታቸውም በኩል ብዙ ማለት ይችላል። ስለዚህ እነዚህ ሰዎች ቢያንስ ለኢትዮጵያ ህዝብ ሲሉ ለትግሉ ሲሉ ከትግሉ ወጣ ብለው ለሌሎች መድረኩን ቢለቁ የተሻለ ነው ብዬ እገምታለሁ። በዚህ ጉዳይ ላይ በሶሻል ሚዲያ ራሱ ይሄን በሚመለከት ብዙ ነገሮች እየተለቀቁ ነው ያሉት እና ኢትዮጵያውያኖች ከምን ጊዜውም በላይ ድምጻቸውን ከፍ አድርገው እነዚህንና እነዚህን የመሳሰሉ ሰዎች ለትግሉ እንቅፋትና ደንቃራ ይሆኑ ስለሆነ እንደነዚህ አይነት አወዛጋቢ ሰዎች ከትግሉ መገለል አለባቸው። ማማራውም ትግሉ ውስጥ ያየ ነው ይሄ ነው። ያው አሁን እንግዲህ በዚህ በሶስት በአራት በአምስት ወር ውስጥ እንኳን በገቡበት ቦታ በሙሉ ሲገቡ ሲፈርስ ሲበተን ሲገቡ ሲፈርስ ሲበተን ነው ያየን ያለው እና ይሄ ነገር ሊበቃና በቃችሁ ሊባል ይገባል። እና ኢትዮጵያውያኖች ድምጻችንን ከፍ አድርገን በዚህ ጉዳይ ላይ ልንናገር ይገባል። ብዙ ማለት እችላለሁ፣ ጊዜ የሚኖር ስላልመሰለኝ ይሄን በዚህ ተቀለለው ይሻላል። ምናልባት ጊዜ ካለ ወደፊት በስፋት መነጋገር እንችላለን።
መልካም ሻምበል አሽብር፣ በጣም ሰፊ ማብራሪያ ሰጡን፣ አመሰግናለን። እንግዲህ ኢትዮጵያዊ በተማራው ይቅርታ ደፍሮ ይሄንን ሚስራውን ሴራና አድማ ማጋለጥ ተጠበቀበታል። ኢትዮጵያነት ሬዲዮ በዚህ ጉዳይ ላይ ለወደፊት መለስበታል። ለዛሬው ለሰጡን አስተያየት በጣም እናመሰግናለን። እንደተለመደው ሰፊ ዕውቀት አዘል ማብራሪያ ሰጡን። በኢትዮጵያነት ሬዲዮ ዝግጅት ክፍል እንዲሁም በአድማጮቻችን እንዲሁም በራሴ ስም መስጋና ያቀርብኩ በዚህ መሰናበታለን። በመጪው ሳምንት ለሚከበረው ለዛሬውን በዓል እንኳን አደረሰዎት ለሆሳዕና ማለት ነበረብኝ። የፋሲካን በዓል መልካም ፋሲካ በዓል እርሶም ለቤተሰቡም ለሁሉም እንዲሆን እየተመኘው በዚህ መሰናበታለን። ጤና ይስጥልኝ ጌታ።
እኔም ለሁላችሁም በተመሳሳይ እመኛለሁ። አመሰግናለሁ።
እሺ፣ ደህና ሁኑ። እንግዲህ
የቀድሙን የስብሰባ ጥሪ ለመድገም ያህል እንደገና የአማራ ህልውና ለኢትዮጵያ አንድነት ሊቀመንበር አቶ ተክሌ የሻውና ታዋቂው አክቲቪስት ዶክተር አበባ ፈቃደ በእስራኤል ከሚኖሩ ኢትዮጵያውያን ጋር በኤፕሪል 19 በኢትዮጵያ ተጨባጭ ሁኔታና በመፍትሄ ሐሳቦች ላይ ውይይት ካደረጉ በኋላ በስዊድን ከሚኖሩ ኢትዮጵያውያን ጋር ቀጣይ ውይይት በስቶክሆልም ኤፕሪል 21 በቴንስታትሬፍ ያደርጋሉ። እርሶም በለቱ ተገኝተው የውይይቱ ተካፋይ እንዲሆኑ ሞሪሾ ገኔ ስዊድን ባክብሮት ጋብዘውታል። አስተውሱ አይርሱ የኤፕሪል 21 ቀጠሮ ከኛ ጋር ይሁን። የስብሰባ ቀን ቅዳሜ ኤፕሪል 21 2018 የስብሰባ ሰዓት ከቀኑ 13 ሰዓት ጀምሮ የመግቢያ ዋጋ 200 ክራውን ከምሳና ከአንድ መጠጥ ጋር የስብሰባ ቦታ ቴንስታትሬፍ ሃግስትሮከት 13 ቴንስታ ሴንትሩም ቱኑልባና ቴንስታ ካክብሮት ሰላምታ ጋር ሞረሽ ወገኔ ስዊድን። አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ቀርበናል። የዛሬውን የመጋቢት 23 ቀን 2010 ዓ.ም ተመረጥ ወይንም እንደ አውሮፓውያን አቆጣጠር የኤፕሪል 1 2018 ስርጭታችንን ያስተናገድናችሁ ንጉሡ ታምራት ተኮላ ወርቁና እኔም ወርቁ ሞላ ነበርን። አድማጮቻችን በመቀጠልም በፋሲካ በዓል ምክንያት በሚቀጥለው ሳምንት ስርጭታችንን የማናስተላልፍ መሆናችንን ከወዲሁ የገለጽን ለእናንተ ለአድማጮቻችንም መልካም የፋሲካ በዓል እንዲሆንላችሁ እንመኛለን። ደህና ቆዩልን። ደህና ሁኑ። ድል ለኢትዮጵያ ሕዝብ።